ይህ በስቱቅል ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅል ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም መጋርድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በዛሬው
ሰላም ጤና ይስጥልን እንደምን አርፍዳችኋል? ይሄ መደበኛው የኢትዮጵያ ድምጽ ሬዲዮ የመደበኛ የሁድ ፕሮግራማችን ነው። ዛሬ በኢትዮጵያ ድምጽ ሬዲዮ ብዙ አባላት ይገኛሉ፣ አዳዲስም የቀረሙም የቆዩም። ስቱዲዮ ሞላ ሞላ ብሏል። እንግዲህ መደበኛ ፕሮግራማችን እንጀምራለን። ወደ መጀመሪያው ፕሮግራማችን ከመሄዳችን በፊት ወንድማችን ተመስገን አንድ አነስተኛ ጽሑፍ ያቀርብልናል ብለን እናስባለን። ከዛ በፊት ማውራት የምትፈልጉት ነገር ካለ ሁላችሁንም ጋብዛችኋለሁ። ሳምንቱ እንዴት አለፈ በሚለው እንጀምራለን።
ሳምንቱ እንዴት አለፈ? እንደተለመደው በደስታ በሐዘን በጭንቅ በመከራ በሁሉም ስሜት በተቀላቀሉበት ትናንትና ማታ እኔ ደግሞ የግሌ አንድ ግሩፕ አለኝ። ደስ የሚል ሳቅ፣ ጨዋታ፣ ደስታ የዓለምን ሐዘን የግሌንም ሐዘን ሁሉንም የተረሳውበት ተጫዋቹቄ ተሳስቄ ተደስቼ እስከ ሌሊቱ 8 ሰዓት ነው መሰለኝ አምሽቼው በቀጣ ዘይ መጣውበት።
አሁን የሆነ ገጠመኝ ስትናገር ነበር መንገድ ላይ መሰለኝ።
እንዳጋጣሚ ሆኖ ይሄ ማያ መነጽር አርጌ ኮፍያ አርጌ ይሄን ደግሞ ይሄ ምንድነው ጭንቅላት ላይ ነው ሁሉ እሱ አርጌ ስመጣ ፖሊሶች አለፉኝና ተጠራጠሩ። ምንድነው ይሄ ደንበኛ ወንበዴ መሆን አለበት ብለው ተመልሰው ዞረው መጥተው አስቆሙኝና መንጃ ፈቃዴን ምሰራውን ሁሉን ጠይቀውኝ ይቅርታ ብለው ሄዱ።
አልዘገየንም እንግዲህ በዚህ አልተስተጓጎለም ፕሮግራሙ። እስቲ ተመስገንም እስክንድር
ለነገሩ እኔን እንኳን እዛ ብያዝና በሆነ ጥፋት ብታሰር ማአት ናችሁ እዚህ አላችሁ። ይቀጥላል ፕሮግራሙ
እስክንድርስ ምን አሰይታ
ምን አዲስ ነገር አለ? አሁን ሰዓቱ እንደዛው ይሄዳል፣ ጊዜው ይሄዳል። ምንም አዲስ ነገር የለም እንግዲህ ወደ ተለመደው ሩቲን ላይፋችን ነው።
አንድ አርቲስት ምን ይላል? ጊዜ እንደው አይጠፋም ይሄዳል ይመሻል። ስለ መውደድ ምን ነገር ምንድነው ብስጭት ምን ያሻል ብሎ
ይጋበዝ እንዲያመደ ይዘ እሺ ተመስገን።
ያው የስዊድንን ብርድ የምታውቁት ነው። ያው ለእናንተ አልነግራችሁም። እኔ ያው አንድ አመት ከምናምን ሆኖኛል ብርዱ እንደተለመደው ከሩቅ ቦታ እንደመምጣቴ ወደ ስቱዲዮ ለመምጣት ከእናንተ ቀደም ብዬ መነሳት ነበረብኝና እንቅልፌንም ሳልጨርስ ነቃ። ከበር እንደወጣው ቡና የጠጣው ያክል ይሰማኛል ብርዱ ሲመታ ማለት ነው። ቡና ስፕሪሶ ቡና የጠጣ ያክልና ከበር እንደወጣው ነቅቼ እንደመጣው ነው የሚሰማኝ። ይሄን ካልን ዘንዳ የተከበራችሁ አድማጮቻችን በድጋሚ እንዴት አደራችሁ ለማለት እንወዳለን። በመከታተል ላይ የምትገኙት ከስቶኮን በቀጥታ የሚተላለፈውን የኢትዮጵያን ድምጽ ሬዲዮ ፕሮግራም ነው። ከዚህ በመቀጠል የዛሬውን ቶፒክ ወይም ርዕስ አጀንዳ በተመለከተ አዲስ መግቢያ ላቀርብላችሁ ተዘጋጅቻለሁ። በህይወት ዘመናችን ቢያንስ አንዴ ወይም ሁለቴ በአስቀያሚ ተግባራቸው የታዘብናቸው የቅርብ ወዳጅ ያልናቸው ሰዎች አይጠፉም። ሲቸገሩ ወይም የእኛን እርዳታ በሚሹ ጊዜ የሚፈልጉን በፈለግናቸውና የእነሱን እርዳታ በፈለግን ጊዜ የውሃ ሽታ የሆኑን ብንን ሰዎች ባሰብን ጊዜ የዶክተር አብይ መንግስት በአሁኑ ሰዓት የሚያሳየው ባህሪ ትዝብት ውስጥ የሚጥል ሆኖ እናገኘዋለን። በአሁኑ ጊዜ በስልጣን ላይ ያለው የዶክተር አብይ መንግስት ዜጎች በሃይማኖታቸው በማንነታቸውና በአመለካከታቸው ፍትህ አጥተው ሲያነቡ እንባቸውን ማበስ ያልቻሉት ጠቅላይ ሚኒስትሩ ከቀናት በፊት የአሜሪካው መሪ ዶናልድ ጄ ትራምፕ ኢትዮጵያውያን ስምምነቱን አፍርሰዋል፣ ይህ ደግሞ በሀገራት መካከል አጣብቂኝ ፈጥሯል፣ ግብጽ በዚህ ሁኔታ መኖር አትችልም፣ ግድቡንም ልታፈርሰው ትችላለች ባሉ ማግስት ጠቅላይ ሚኒስትሩ ብቅ ብለው የመኖር ያለመኖር ጥያቄያቸውን ችላ ያሉትን ህዝብ እንዲህ ሲል ተናገሩ። ኢትዮጵያ በፈጣሪዋ ታምና በህዝቡ አንድነትና ጽናት የቆመች ሀገር ናት። ጥቂት ሰተው ብዙ ሊያዟት በሚሞክሩ ተማምናት ታውቀም ኢትዮጵያን የፈጠራት አምላኳ ነው። የገነባት ደግሞ ልጆቿ። ኢትዮጵያን ነክቶ በሰላም ይኖር የለም። ኢትዮጵያን በአንድነት ለአንድ ዓላማ ከቆሙ ድል ማድረጋቸው አይቀርም ብለዋል። ይህ ጉዳይ ለዘመናት እውነት ሆኖ የኖረ ሀቅ ቢሆንም በአሁኑ ሰዓት እርሳቸው በሚያስተዳድሩት መንግሥት የተገፋውን የተሰደደው የአማራ፣ የትግሬ፣ የጉራጌ፣ የስልጤና ሌሎች በሥልጣን ላይ ያለውን መንግሥት የሚናገረውን ቋንቋና አካሄድ የማይከተሉ ሁሉ ይህ አነጋገራቸው ውሃ የማያነሳና በቁስላቸው እንጨት የመስደድ ያክል የሚቆጠር ነው። እንደ ቪኦኤ ዘገባ ከትላንት በስቲያ እንኳን በጉራ ፈርዳ በተፈጸመ የዘር ጭፍጨፋ የአካባቢው አርሶ አደሮች በገጀራ በጦርና በጥይት በአሰቃቂ ሁኔታ ሲገደሉ የመንግሥት ኃላፊዎች ኃላፊነታቸውን ከመወጣት ይልቅ በተለያዩ የመገናኛ ብዙሃን ጥቃት አድራሾቹ ማንነታቸው ያልታወቀ በሚል ዓይን ያወጣ ውሸትና ክደት መፈጸሙን መርጠዋል። የሕዝቡ ልቂት ምንም ያልመሰላቸውና ራሳቸውን የሚመስል ኢትዮጵያ ሊገነቡ ደፋ ቀና የሚሉት የአገሪቱ መሪ ዴሞክራሲያዊ አመራራቸው ካበቃለት ወራት ተቆጥረዋል። ለዚህም ማሳያ የሚሆነው የሸገር ፓርክን በፓርላማ ለቀረበላቸው ጥያቄ ጠቅላይ ሚኒስትሩ ሲመልሱ ፓርኩን የሰራሁት ለመለመን በተሰጠኝ ጸጋ ባገኘሁት ገንዘብ ስለሆነ ማንም ሊጠይቀኝ አይገባም ሲሉ በድፍረት መናገራቸው አይዘነጋም። የአንድ ሀገር መሪ ሆነው በሀገር ስም ያገኙትን መጠኑ ያልታወቀ ገንዘብ ይዘው በሀገሪቱ መሬት የገነቡትን ፓርክ ማንም አይመለከተውም እንደማለት አምባገነናዊነት ስርዓት ምን ሊኖር ይችላል? በዚሁ በቅርቡ ፓርላማ ውስጥ በነበራቸው ውይይት አንድ የፓርላማ አባል ምንም ዝግጅት ባልተደረገበትና እንድንማር ምቹ ሁኔታ ባልተፈጠረበት ሁኔታ አዲስ አበባ የሚገኙ ሲቪል ሰርቫንቶች ቢያንስ ሁለት ቋንቋ መናገር መቻል ይጠበቅባቸዋል ሲሉ የመንግስታቸውን የቋንቋ ቅየራ ቅድና ተገባበር ሲናገሩ ተደምጠዋል። የፌዴራል ቋንቋው አማርኛ በሆነበትና ባልተቀየረበት ሁኔታ ስራ ለመቀጠር የፌዴራል ቋንቋ ያልሆነን ቋንቋ ስራ ለማግኘት እንደ ቅድመ ሁኔታ ማስቀመጥ ጠቅላይ ሚኒስትሩ የኦሮሚያ ክልል ፕሬዝደንቱ እንዳሉት ፓርቲያቸው እየሰሩት ያለውን እኛን የምትመስል ኢትዮጵያ እንሰራለን ያሉትን እቅዳቸውን በማስፈጸም ላይ መሆናቸውን ኩልጭ አድርጎ ያሳያል። ከሁለት ዓመት ተኩል በፊት በአደባባይ ሁሉም ኢትዮጵያዊ በእኩልነትና በነጻነት የሚኖርባት አሳዳጅና ተሳዳጅ የማይኖርባት ኢትዮጵያን መሰረታለን ያሉት የሀገሪቱ መሪ ዛሬ ላይ ዜጎች ሳይፈልጉ አዲስ ቋንቋ ካልተማሩ ስራ የማያገኙባት፣ እርሳቸው ያሉትን ካልተገበሩ እንደ ሀገር ጠላት የሚታዩባት ሀገር ፈጥረዋል። በማንነቱና በሃይማኖት የተፈናቀለ ወላጁን፣ ልጁን፣ ወንድምና እህቱን በአሰቃቂ ሁኔታ የተነጠቀ ዜጋ፣ ለዓመታት ጥሮ ግሮ ያፈራውን ሀብት የተነጠቀ ዜጋ፣ በችግር ጊዜ ሀገርህ ናትና አባይን ሊያፈርስ የመጣን ጠላቱ ጋር ቢሉት ምላሹ ምን ይሆን? ለዚህ ሁሉ የምስቅልቅል ቀዳሚ ተጠያቂው የኦሮሞ ሕዝብ ሳይሆን በስልጣን ላይ የሚገኙ የኦሮሞ አክራሪ ባለሥልጣናት፣ አክቲቪስቶችና አድርባይ ባለሥልጣናት መሆናቸውን ልብ ማለት ያሻል። የኦሮሞ ባለሥልጣናት በአደባባይ በመንግስት መገናኛ ብዙሃን በመውጣት የረጩት መርዝ ከአክራሪ ኦሮሞዎች እስከ የሕግ አስከባሪ አካላት ድረስ ለዘር ማጥፋት አንዱ ምክንያት መሆኑን መረዳት ያሻል። አንዱ ብሔር ሌላውን መውቀስ አዲስ ነገር ባይሆንም በቀደሙት ጊዜያት ትልቁ ትግል የነበረው በሕዝብና በመንግስት መካከል የነበረ መሆኑ የቅርብ ጊዜ ትዝታችን ነው። አሁን መልኩን ቀይሮ በአንድነትና በመተሳሰብ ለዘመናት ይኖር የነበረው ሕዝብ ታይቶ በማይታወቅና ጭካኔ በተሞላበት መልኩ ዘርንና ሃይማኖትን ተገን በማድረግ ዜጎች እንዲያልቁ ምክንያት የሆነው በስልጣን ላይ ያለው መንግስት ባመጣው ጦስ መሆኑን መገንዘብ ተገቢ ነው። ይህን መርዝ የረጩትን ባለስልጣናት ከስልጣን ከማስወገድ ይልቅ ንጹሐን ዜጎችን፣ የነጻነት ታጋዮችን፣ ፖለቲከኞችንና ጋዜጠኞችን ማሳደድንና ያለ ፍትህ በእስር እንዲማቅቁና ሀገሪቱም ወደ ማትወጣው አዘቅት ውስጥ እንድትገባ ዳርገዋታል። የሀገሪቱ ኢኮኖሚ በደቀቀበት፣ የስራ አጡ ቁጥር ጣሪያ በደረሰበት፣ በሽታ በተስፋፋበት፣ የግብርና ህልውና አደጋ ላይ በወደቀበት ወቅት የመንግስት ባለስልጣናቱ በሚሊዮን የሚቆጠር ገንዘብ ወደ ግል ካዝናቸው ማከማቸት ያላሳፈራቸው የአባይ ግድብ ተጠናቆ ለሀገሪቱ ዶላር ማስገባት ቢጀምር ዝርፊያው ምን ያክል የከፋ እንደሚሆን ለማሰብ አያዳግትም። ከዚህ ባለፈው አማራው፣ ትግሬው፣ ጉራጌው፣ ስልጤው ነገን ለማየት እርግጠኛ ባልሆነበት ፊቱ ላይ የሞቱትን ወላጆቹን፣ ልጆቹን፣ ወንድም እህቱን መቅበር ባልቻለበት ዜጋ ለአባይ ግድብ ምኑ ነው? የተከበራችሁ አድማጮቻችን፣ ሀገራችን ያለችበትን ሁኔታ እዚሁ ስቱዲዮ የሚገኙት ባልደረቦች ጋር በመሆን የምንወያይበት ይሆናል። ካፍታ ቆይታ በኋላ የምንመለስ ይሆናል። ቆይታችሁ አይለየን እንላለን።
ሰናል የመግቢያ ጽሑፍ ያቀረበልንን ተመስገን በጣም ያመሰግን። ከዛው ከመግቢያ ጽሑፉ ላይ አንዳንድ ሐሳቦችን አንስተን ወያያለን። እዚህ ስቱዲዮ ያሉ ባልደረባዎች በየተወሰነ መልኩ በራሳቸው በቀይ ምሉስን ሐሳብ ይሰጣሉ። እንግዲህ ከዛው ከጽሑፉ በመነሳት መጀመሪያ ላይ ስለ አባይ ግድብና ወቅታዊ የትራምፕን ንግግር እንዴ ተቀለል አድርጎ እንዴት ተመለከቷል አህመድ? ከጽሑፉ ጋር በመነሳት አያይዘን ተቀርብልን።
እንግዲህ እንዴት መሰላችሁ ለማየው በሁለት ነው። አንደኛው ትራምፕን የተመለከታችሁት እንደሆነ የመጨረሻ የዲፕሎማሲን ህግ የስቴትስማን እንትን የለለው ሪሊ በቃላቱ ያስጠላል። ባለጌ ወራዳ ህግን የማይከተል የማናለብነት ስሜት ያለው አንድ መሪም አይደለም። እንደኔ እንደ መሪም ማክታያለን ግለሰብ ነው። ስቱፒድ ነው። እንዲህ አይነት ሰው ከዚህም ሌላ አልፎ ማአት ነገር መናገር ይችላል። በትቆት ላይ ተናገረው ማአት ነገር ስለሱ ማለት ይችላል። የሱ እንትን እኔ ያስገርመኝ የሱ ያቃሉን ማውጣቱ ከሱ የሚተበቅ ነው ሌላም ይተበቃል። ነገር ግን አደጋው ሪፐርከሽን በዛ ምክንያት የሚመጣው አደጋ ያስፈራኛል። እንደ ግብጾች ቦምብ አርጉ አንድን ሱቨሬን ሉዓላዊ አገር በቦምብ ምቱ ማለት ራሱ ሊያስጠይቀው ይገባል። ወንጀል ነው። ይሄን የሚያደርግበት አንድ ምክንያት አለው። እሱ ናርሲስት ከመሆኑ የተነሳ ራሱን የሚወድ ሰው ከመሆኑ የተነሳ የሱ ትግል ምንድነው? ዋናው አላማው የአረብ ሀገሮች የሚድል ኢስት ሀገሮች እሱን እንዲወዱትና በዛ የተነሳ አሁን እየታረቁ ነው ተሰምታችሁ ከእስራኤል ጋር በዛ የተነሳ ፖፑላር ሆኖ ሚድል ኢስት ውስጥ ለግብጽ በማገዝ ፖፑላር ሆኖ የኖቤል ሽልማት የምን ከግሉ ፍላጎት ተነስቶ ነው እንጂ የዓለምን ፖለቲካ እንደ አንድ ስቴትስማን የሚያይሰው ሰላም ፍቅርን አንድነትን በአለም ላይ ለመፍጠር የሚያገናን ታገር መሪ መናገር የሚገባውን የሚናገር አይደለም። እሱን ካልኩ በኋላ ሁለተኛው ደግሞ ሌላው ምንድነው የኢትዮጵያን በሚመለከት ነው። እንዳለው ተመስገን ወንድሜ እንዳቀረበው አንድ የሚያስጠላኝ ነገር አለ። ትናንትና አሁን ለምሳሌ የከተማዋ ከንቲባ ስትናገር እኛ ኢትዮጵያኖች አለች እኔ ስትልም ብዙ ጊዜ አልሰማትም እኛ ኢትዮጵያኖች ለሀገር ስንሆን ባንድ ላይ እንቆማለን አለች። እሷን አይመለከትም በእኔ አመለካከት። እኛ ኢትዮጵያኖችን ተበድለንም ምን ብለንም ተጨቁነንም ተገፍተንም ለሀገራችን እንቆማለን አሁንም እንቆማለን። ግን እንደሷ አይነት አጭበርባሪዎች አፈ ቅቤዎች ትናንትና አያገባህም ቋንቋ ይሄን አትችልም መሬቱ ያንተ አይደለም ወዘተ ይያሉ የሚያሰቃዩ ሰዎች አሁን በሚፈልጉ ጊዜ አፈቅብ የሆነው ሲቀርቡ ጭራሽ ያንተን አላማው ያስጠላኛል። ያ ማለት ግን ያን አላማ ተዋለው ማለት አይደለም እንዲያንገሸግሸኝ ያደርገኛል። ስቱፒድ ያረጉናል ሞኞች ያረጉናል። ያ ነው የሚያሳዝነኝ። ይሄን ካልኩ በኋላ ግን እኛ ኢትዮጵያኖች አሁንም ለካጼ ምኒልክ እንዳሉት ለአድዋ ሲሄዱ እንደተናገሩት ባንድ ላይ ችግራችንን አቻችለን ልዩነታችንን አቻችለን የሀገራችን ጉዳይ ሲሆን ብንሞትም ብንገደልም ብንገፋም ለሀገራችን እንቆማለን። ይሄንን ማለት ፈልጋለሁ።
አመሰግናለሁ አህመድ። እስቲ እስክንድር የጠቅላይ ሚኒስተር ጽፈት ቤቱን ምላሽ እንዴታየው በወቅቱ የመለሱት መልስ ነበርና ከትራምፕ ንግግር ጋር አብሮ መሄድ ነው ፕሮሲጀር የተበቀ ነው ብዙ ትችቶች ስላሉ ነው። ለምሳሌ አምባሳደሩን ቀድሞ ከጠርቶ ከማናገር በፊት ጽሁፍ በአማርኛ ነበር ያወጡት። እዚህ ጽሁፉን ደግሞ ተመስገን አሁን በትንሹ ዳሰውታልና እንዴት ተመለከተ?
ያው እንግዲህ መልስ ሰጥተዋል። መልስ መስጠቱ ጥሩ ነው በማናቸው አቋሃን ነገር ግን ኢትዮጵያውኖች ውስጥ ችግሮች እንዳሉብን ይታወቃል ያው እንግዲህ ባይፈታም አሁን ያ የመጣብን ሀገራዊ ችግር ግን ያው በጋራ እንድንወጣው ነው መልክቱ ነገር ግን በውስጥ ያለውን እስቲ ህዝቡን በዲሞክራሲያዊ መንገድ ዜጎችን በህግ በፍትህ እኩል የማየት ሁኔታ እንዴት ነው የሚለው ነው ነገር ግን እኔ በዚህ ላይ ብዙ የምልለኝ ግን ትራምፕ በተናገሩት ላይ አንድ 3 ነጥቦች 3 4 ነጥቦች ላንሳ አንደኛ ትራምፕ የፖለቲካ ዕውቀታቸው ምናቸውም ገንዘብ ይቆጥሩ ይሆናል እንጂ የፖለቲካ ጀነራል ዕውቀታቸው የሚመዘንበት ብዙ ነገሮች አሉ። ይሄንን የተናገሩበት ግብጽ ራሷን ይሄን ደፍራት ተናገር የግብጽ መንግስት ራሱ ይሄን አይልም ጦርነት ነው በሀገራችን ላይ ያወጁት። አንደኛ ትራምፕ አፍሪካንና ጥቁር ህዝቦች ጥላቻ እንዳለባቸው በንግግራቸው ከስልጣን ከያዙ ጀምሮ ይታወቃል። አህመድ ያለውን መድገም እንዳይሆን ነው። ሁለተኛ ጠቅላይ ሚኒስትሩ የኖቤል ተሸላሚ በመሆናቸው ከፍተኛ ቁጭት አለባቸው። ምክንያቱም ብዙ ነገር እሳቸው በገንዘብ የሚሰጥ ቢሆን እሳቸው መውሰድ ይፈልጉ ነበር ግን የሰላም ሽልማት በኤርትራ በኢትዮጵያ ጠቅላይ ሚኒስትሩ ኢትዮጵያ በማግኘቷ ያቁጭት አለባቸው። ሶስተኛ የኢትዮጵያ በአለም ላይ በነጭ ላይ የተቀዳጀችው አንጸባራቂ ኩራት ማለትም የአድዋው ድል የነጮች ድል ያምስላቸው ቁጭት እንዳለባቸው ለኢትዮጵያውያን ለአፍሪካውያን ብሎም ለዓለም የጥቁር ህዝቦች ድል የሆነውን የአድዋን ድል ቁጭት ስላለባቸው ያ ተጨማምሮ ይህንን በኢትዮጵያ ላይ በህዝቡ ከኪሱ መቀነቱ ፈቶ በራሱ ኃይል በራሱ ሳይነ የጀመረው ዚም ያደረሰውን ግድብ ለማፍረስና ኢትዮጵያን ለመበታተን ከሚደረጉ ሴራዎች አንዱ ነው የጀመረው ማለት ነው። ሌላም ብዙ ነገሮች ማለት በዚህ ላይ መተንተን ይቻላል በካለን ጊዜ አንጻር ይሄ በቂ ነው ግን ኢትዮጵያዎች አንድ ሆነን ይሄንን የመጣብንን ነገር መቃወም በዲፕሎማሲያዊ ሆነ በተለያየ መንገድ በአንድነት እንታገላለን ማለት ነው።
አመሰግናለን ዮና እስክንድር ከጥሉ ዮናስ ምናልባት መጠየቅ ጥያቄ የመንግስት የትኛውንም አደጋ ለመከላከል በቂ የሆነ የሚሊተሪ አቋም ላይ እንደሚገኝ በተደጋጋሚ ይጠቅሳልና አንዳንድ አስተያየት ሰጪዎች ደግሞ ሀገር ውስጥ ብዙ ጭፍጨፋዎችና ግድያዎች ሲደረጉ መከላከል ያቃተው የመንግስት መከላከያ ኃይል እንዴት ነው ከውጭ የመጣን ወራሪ መቆጣጠር የሚችለው ወይም መከላከል የሚችለው ብለው ያነሳሉ። እስቲ አንተ በዚህ ላይ ያለ የመንግስትን አቋም ወይም ደግሞ መንግስት ፓራዶክስ ውስጥ መግባቱ እንዴት ታየዋለህ?
የትክክለኛ ያልኩብኝም የውስጥ ኮንፍሊክቶች የውስጥ ግጭቶቻችን በጣም የሰፉ ናቸው። መንግስት የውስጥን ሰላማችን ወይም ውስጥ ያለውን የብሔር ግጭቱን ማብረድ አልቻለም። እኔ ግን አሁን ከዚህ ከትራምፕ ከተናገረው ጋር ወይም የግብጽና የአባይን ጉዳይ በተመለከተ የሚያስፈራኝ ማልባት አሜሪካ እንደተናገረችው ግብጽ ጥቃት ታደርሳለች ግድቡን ታፈነዳሽ በሚለው ሳቤ ብቻ ሳይሆን ምናልባት የርቀት የቦታም ጉዳይ ሊወስን ይችላል። ብዙ ጊዜ ግብጽ የጎረቤት አገሮቻችን የጦር ሰፈር ተከራይታለች እንደዚህ ጦር ካምፕ መስፈለችና ከዛ ጻሪ ኢትዮጵያ ለማጥቃት ብዙ ድላላት የሚባል ነገር ብዙ ጊዜ እናሳል። ከዚህ ይልቅ ግን የግብጽና የአሜሪካ ጣልቃ ገብነት አሜሪካ መጀመሪያ ወደ ከታዛቢነት ነበር ከታዛቢነት ወደ አደራዳሪነት ከአደራዳሪነት ደግሞ ወደ አስገዳጅነት ደረጃ መጣለች። የራስ የሆነ የፖለቲካ ጥቅም አለው። እኔ ምናልባት የሚያስገኝ በተለይ የዚህ የጃዝ ጦርነት የጃዝ ጦርነት ስንል ለምሳሌ መካከለኛው ምስራቅን ብንመለከት ሶሪያ ማንሳት እንችላለን ሊባን ማንሳት እንችላለን። የራሳቸው የሆኑ በጦር የሚደግፋቸው ቡድኖች አቋቁማሉ። በዛ ምክንያት አገሮቹ ፈርሰዋል። ምናልባት ከጎረቤቶቻችን ጋር ኮንፍሊክት ግጭት በመፍጠር የጃዝ ጦርነቶችን በማነሳሳት ኢትዮጵያ ውስጥ የኢትዮጵያ መንግስት ወይም እኛ ኢትዮጵያውያን ለግድቡ ትኩረት እንዳንሰጥና ትኩረታችን ሙሉ ኮንፍሊክት ላይ ወይም ደግሞ እዛ በሚፈጠሩ ግጭቶች ላይ እንዳናደርግ የሚያደርጉት በዛ ሁኔታ ላይ ትኩረት እንዳንሰጥ ግድቡ ሊስተዋጉል ይችላል የሚል እምነት አለ። እንግዲህ የውስጥ ሴኩሪታችን ብንመለከት ያን ያህል አርኪ ነው ለምንናገርበት ሁኔታ የለም። አሁን ባለው የቤት ግጭቱ አለ በአሁን ሰዓት እኮ መከላከያ ሰላማዊ ሰልፍ ትርኢት ሳይሳይ ነው የምናየው እንጂ ዜጎችን መታደግ የሚችልበት ግራውንድ ፈጥሯል ብለን መናገር አንችልም። እና እኔ ከዛ ይልቅ የሚታየኝ ከግብጽ ወይም ደግሞ አሜሪካን በአሜሪካ ድጋፊነት ግብጽ ይህን ያህል ጣልቃ ገብታ በጥቃት ታደርሳለች ሳይሆን የውስጥ ሰላሞቻችን በማደፍረስ ወይም ደግሞ ጎረቤቶቻችን ላይ ግጭቶችን በመፍጠር ትኩረታችን ወደዛ እንዳናደርግ የሚያደርግ ነው ሊፈጠር ይችላል።
በጣም አመሰግናለሁ ዮናስ። ተመስገን አንድ ነገር ከዚህ አሁን ዮናስ ከተናገረው ላይ ያይዝና በዚህ በቤኒሻንጉላ አካባቢ በነበረው ያው መንግስት የዘር ግጭት ነው ያለው ወይ ግጭት ነው ያለው ግን ጭፍጨፋ የውጭ ኃይሎች እጃቸው አለበት ብሎ ከግድቡ ጋር ያገናኙ የሞከሩበት ሁኔታ አለ። አሁን ግን በቅርብ ጊዜ ጉራፈርዳ ላይ እንደዚህ በጣም ብዙ እስካሁን ድረስ ያላለቀ ጭፍጨፋ ነው የሚባለው አለና እንዴት ተመለከቷል? በአገር ውስጥ እየተከሰተ ያለውን በተለይ አማራን ታርጌት አድርገው ያሉ የጄኖሳይድ ወይም የጄኖሳይድ ምልክቶች
ይሄ አሁን በቅርብ ጊዜ መካሄድ የጀመሩ ነገሮች ናቸው። አንድ ነገር በተፈጠረ ቁጥር ሌላ አካል ላይ የማላከክ አሁን መንግስት ያዘው ስትራቴጂ ምንድነው? ነገሮች በተፈጠሩ ቁጥር ሌሎች ላይ በማሳበብ የቲፒኤልኤፍ እንትኖች ናቸው እንደዚህ እንደዚህ ያሉ ሰዎች ናቸው የልማቱን ለማደናቀፍ ያሉ ሰዎች ናቸው በሚል እንደ ምክንያት ተደርገው የሚቀርቡ ምክንያቶች ካልሆኑ በስተቀር ነጭ ውሸት ነው ከመንግስት እየቀረበ ያለው። ምክንያቱም ይሄ የዘር ጭፍጨፋ እንደሆነ ስፔሲፊክሊ አማራውን ታርጌት ያደረገ ስልጤውን ታርጌት ያደረገ ጭፍጨፋ ነጉራጌዎችን ታርጌት ያደረገ ጭፍጨፋ እየተካሄደ እንደሆነ በሳይታለም የተፈታነው ኢትዮጵያውያን ሁሉ የማዋሸት አትችልም። መጀመሪያ ላይ ልትሸውድ ትችላለህ። መንግስት ይዞት የመጣው ስትራቴጂ መጀመሪያ ላይ ሁሉንም ያማለለ ነበር። ሁሉን ባማከለ እኛን ጨምሮ መስቀል አደባባይ ድረስ እስከምንወጣ ዶክተር አብይ ይዞት የመጣው ስትራቴጂ ተቀብለናል። ግን ሊክ አድርገው የውጡት መረጃዎች የሚያሳዩት ምንድነው? ተቃራኒው ነው ሊያሳየን የሚችለውና እነቱን ለመናገር ምክንያት መደርደር ሌሎች የሚፈጠሩትን አደጋዎች በሌሎች ማላከኩ መቆም አለበት ብዬ አስባለሁ ፐርሰናሊ። ምክንያት እንደዚህ ያደረንስ ከመቼ ድረስ ሁሉን ነገር የሚፈጠረው ነገር በሌሎች በማላከክ ሚሊሻዎች ናቸው ቲፒኤልኤፍ ነው እንደዚህ ነው ኦፍኮርስ ምክንያቶች ሊኖሩ ይችላሉ ለነዚህ ሁሉ። እኔ ማለት የምችለው እነዚህ ምክንያቶች መቆም አለባቸው። የራሳቸውን ጥፋት ያገለሉ ሌሎቹ ላይ በማላከክ መንግስት አይገነባም አገር አይገነባም የሚል እምነት አለኝ እኔ።
አመሰግናለሁ በጣም ተመስገን። አህመድ እንግዲህ አሁን ላሉት ጭፍጨፋዎች ችግር ብሎ የሚቀመጡ አንደኛ ህገ መንግስቱ የተቀረጸበት ህገ መንግስቱ ላይ መሰረታዊ ችግር አለ ይላሉ። ሌሎች ደግሞ መንግስት ይሄንን ነገር እያወቀ ባይኑ እየተካሄደ ስለሚፈልገው ነው ለፖለቲካ ትርፍ ዝም የሚሉ አሉ። እና የተለያዩ አስተያየቶች ይሰጣሉ። እስቲ ባንተ እይታ በንጹሃን ዜጎች ላይ አደጋ በማድረስ ህፃናትን በማረድ የሚመጣ የፖለቲካ ትርፍ እንዴት አድርገህ ትመለከቷለህ?
አሁን ተመስገን ባለው ላይ እስማማለሁ። አንድ ነገር ለመጨመር ፈልጋለሁ። ብዙ ጊዜ ይሄ ባይ ፕሮክሲ አንተም ብለዋል ቅድም ይሄ በተዘዋዋሪ መንገድ የሚደረግ ጦርነት ሊጎዳን ይችላል እንዳለው እኔም አይመስለኝም። ግብጽም ደፍራ ያንን ድልድይ ብታፈርስ ማን ያንን ግድብ ብታፈርስ የሚመጣው አደጋ ከኛ ይልቅ ሱዳኖችና ግብጾች ላይ ነው አደጋው የሚበዛባቸው። እና ያንንም ደግሞ ደፍሮ ያረጋሉ ብዬ አልገምትም። ግን ለዛ መዘጋጀት አንድና ሁለት የሌለው አማራጭ ነው በሱ አምናለሁ። ሊጎዱን የሚችሉት በትልቁ ሊጎዱን የሚችሉት ምናልባት ሀገራችን ውስጥ ያለው የመንግስትና የህዝቡን መቃረን አይተው ይሄ ባይ ፕሮክሲ ዋር በተዘዋዋሪ ጠላቶችን የውስጥ ጠላቶችን ሊያዘጋጁብን ይችላል። ያንን ደግሞ ማጥፋት የምንችለው አሁን ዶክተር አብይና መንግስታቸው በሚሄድበት መንገድ አይደለም። ምክንያቱም የውስጥ ጠላት የውጭ ጠላት የውስጥን ጠላት ሊጠቀምበት የሚችለው ችግር ሲኖር ነው። ያንን ችግር የሚፈጥሩት ደግሞ ዶክተር አብይ ሲመጡ እልል ብለን የተቀበልናቸው አላማቸው ሌላ ነበር። የሚሰሩት እና የሚናገሩት አንድ ነበር። አሁን ግን የሚናገሩትና የሚሰሩት የለየቅል ሆኗል። እንደውም አሁንማ ጭራሽ የልብ ልብ ተሰምቷቸው የሚናገሩትም ራሱ ወገኔን ህዝቤን ያስቀይማሉ ያስቀይማል አያስቀይምን ማለት ትተዋል። እንግዲህ ይሄ ምንድን ነው? ሆድ ሆድና ጀርባ እየሆንን ከሄድን ጠላት መግቢያ ቀዳዳ ያገኛል። ያንን መድፈን ያለበት ደግሞ ህዝቡ አይደለም መንግስት ነው። የሚወስደው እርምጃ ነው ህዝቡን እዚህ እንትን ላይ የሚወስደው። ይሄም ሆኖ ግን መጣላትን መታረቅን መዋደድን መፋቀርን ሁሉ ነገር ሊኖር የሚችለው በሀገር መኖር ነው። ያቺ ሀገር እንድትኖር የሆነውን ሁሉን ሆነን አንድ ላይ ሆነን እንቆማለን። ይሄንን ስናደርግ ግን ሳይመልቲኒየስሊ ይሄ አገር ቤት የሚደረገው በተለይ በመንግስት አካባቢ ያሉ ሰዎች መሪዎች የሚያደርጉትን ህዝብን የመበደል የመጨቆን በዘር የመለያየት መቆም አለበት። የመጀመሪያ እርምጃው ያ ነው። መንገዳቸው መለወጥ አለባቸው። ሌላው ግን ደግሞ ፕራክቲካሊ ብዬ ማስበው ምንድነው በተለይ ባሁኑ ጊዜ እና ዳነች አበበን እና ምናምን እነዚህ የማይረቡ የዘር በሽታ የጥናት ሆናቸውን ሰዎች ህዝቡን ያሰጡ ባንድ ላይ እንሁን ማስባል ካውንተር ፕሮዳክቲቭ ይለዋል ፈረንጅ። እንደውም ከጥቅሙ ጉዳቱ ይበዛል። ምክንያቱም እነዚህ ሰዎች የሚታወቁት በኢትዮጵያ ጠልነታቸውና ወይንም ደግሞ በኢትዮጵያውያንን በዘር በመከፋፈል ህዝቡን እርስ በርስ በማጋጨትና ህዝቡ ሀገሬ የኔ ነች እንዳይል በማድረግ የታወቁ ሰዎች ስለሆኑ እነዚህ ዛሬ ችግር ነው ብለው በሚያምኑበት ለነሱ ችግር አይደለም፣ ለህዝብ ነው ችግር። ይሄ የኢትዮጵያ ችግር ለነሱ አይደለም። ቦምብ ሊመታ ነው የሚባለው ቢደረግ እነሱ ገንዘባቸውን ነው ይዘው ይሸሻሉ፣ ምንም አይሆንም። ችግሩ የኛ ነው። ይሄንን እስከዛሬ የሚሰሩትን ስራ እየሰማን እያየን የኖርን ሰዎች አሁን እነሱ ወጥተው ለይስሙላ እንዲህ ቢሉን እንደው መጠራጠር እንጀምራለን። ሶ ምንድነው መደረግ ያለበት? እንደነዚህ አይነት ሰዎች ከአደባባይ መራቅ አለባቸው። እዛው በጓዳ ሆነው የሚፈተፍቱትን ይፈትፍቱ እስከጊዜው ድረስ። ይሄ ካልተደረገ ግን አሁንም በየቀኑ እየወጡ እናዳነች አበበ ኢትዮጵያኖች እኛ ባንድነት በዘር ምናምን ሳንለያይ ቢሉ እንደው ጭራሽ ጥላቻ ነው የሚፈጠረው።
ጥላቻ ይፈጠራል።
አደጋ ይኖራል። የፖለቲካ ታክቲካል ሚስ ነው የሚደረገው መንግስት በኩል ይሄን ከቀጠለ። ይሄን ነው
እናመሰግናለን አህመድ። እስክንድር እስቲ ምናልባት ከግጭቶች ጀርባ ብዙ ጊዜ ኃይሎች አሉ ይባላል። ቀድም ሁላችንም ተመስገን ማንስቶታል።
ይቅርታ አድርጉልኝና ግጭቶች የሚለውን ቃል
ሪሊ ይቅርታ እንደ ሰው ስለደወሉ ደግሞ ይደውሉ። ይቅርታ ደህና ስላልፈልኝ
እናመሰግናለን።
ሪሊ እኛም መድገም የለብንም። ይቅርታ ይሄ ግጭት የሚለው ግጭት ሁለት ኃይሎች ተመጣጣኝ ኃይሎች እንትን ሲሉ ነው። ኢትዮጵያ ውስጥ እኮ ውሸትን በፊልፍት ኡነትን በፊልፍት እንደ ከተባለ ያንድ አመት ልጅ አንገቱ ስትታረድ ርጉስ ሆዷ ሲቀደድ ግጭት ነው ማለት እሷም ያም ያንድ አመት ልጅ ለጦርነት ለግጭት ተዘጋጅቷል ማለት። እንዲህ አይነቱን ቃል መልመድም ማስለመድም የለብንም። እውነትን መናገር አለ።
መልካም አመድ ለርምቱ በጣም እናመሰግናለን። ቀደም ጥያቄው ላይ ያው እነሱ የሚሉትን የነሱን ቃል በመጠቀም ነው ጥያቄውን ለማቅረብ የሞከርኩትና አድማጆቻችንም በዛው እንዲያስቡ የነሱን ቃል በመጠቀምና ከነዚህ ጀርባ የተለያዩ ኃይሎች አሉ ብሎ የሚጠቅሳቸው በለውጥ ያኮረፉ እየተባለ የተለያየ ስም የሚሰጣቸው ኃይሎች አሉ። እንግዲህ መንግስት ምርጫው እጁ ላይ ነው ወይ እነዛ ሰዎች ላይ እርምጃ መውሰድ ወይም ደግሞ እነዛን ሰዎች ለተለያየ ምክንያት ብሎ ለፖለቲካ ግብ ብሎ እርምጃ ሲያስዱባቸው ይቀራል። በሁለት አመት ውስጥ በጣም ብዙ ንጹሃን ዜጎችን አተናል። ምናልባት መንግስት ባለበት ሀገር የተረጋጋ መንግስት አለ ተብሎ እና መከላከያም የሆነ የደህንነት መዋቅር አለ ተብሎ በሚታስብበት ሀገር እንደዚህ አይነት ችግሮች አይፈጠሩም። ስለዚህ አንተ ይሄንን ጉዳይ የመንግስት ቸልችላ ባይነት ነው አቅም ማነስ ነው ወይስ ለፖለቲካ ትርፍ ብሎ የሚያደርገው ነውና ይሄስ ኪሳራ ምን ላይ ያደርሰናል በታስባለህ?
በመጀመሪያ አንድ ስልክ አድማጭ ደወሉት ስለተቋረጠ ደግሞ እንዲደውሉ ለመናገር ፈልጋለሁ። እኔ ይሄንን ማየው በተለያየ አቅጣጫ ነው። ምክንያቱም አንደኛ ጠቅላይ ሚኒስትሩ ተፎካካሪ ፓርቲዎችን በኢትዮጵያ ግንባታ ሂደት ውስጥ የፖለቲካ ግንባታ ሂደት ውስጥ እንዲሳተፉ አለማድረጋቸው ነው። ከነዚህ ውስጥ ራሱ እንደ ምሳሌና ለትምህርት እንደ ልንጠቅሳቸው የምንችላቸው ባልደራስ እስክንድር ነጋ ይህ የጄኖሳይድ እንደሚፈጸም ወይ የተለያዩ ግጭቶች እንደሚነሱ ኒውዮርክ በሚገኘው የተባበሩት መንግስታት ጽህፈት ቤት ለብራስልስ ለሚገኘው ዩሮፒያን ዩኒየን ለኢትዮጵያ መንግስት አሳውቆ ነበር። ይህ ነገር ባሳወቀ በተወሰነ ጊዜ ውስጥ ተከሰተ። አንደኛው አለ አይደል በሌሎች ከዚህ ከኢህአዴግ ቁጥር 2 ነው ማለት ቁጥር 1 አለፈ ቁጥር 2 ነው የመጣው። የዛው አይነት ሪፎርም ነው እየተካሄደ ያለው። ዘረኝነት እንዳለ ነው። የክልል ግጭቶች እንዳሉ ነው። ያ የህገ መንግስቱ ያው የሚደግፈው ነገር ስላለ ነው። ሁለተኛ አቶ ልደቱ የአሜሪካን አደራዳሪነት መግባትን በግልጽ ሲቃወሙ የነበሩ ነው። የኢትዮጵያን ሶቨርኒቲ እና ኢትዮጵያን ሉዓላዊነት የራሷ ሪሶርስ የሆነውን አባይን ከራሷ የሚመነጨውን ኢትዮጵያ መወሰን ስትችል ከፖለቲካ ከተለያየ ጥቅሙ አንጻር አሳልፋ መሰጥታለች ብለው የተነገሩት እስር ቤትም ቢሆኑ አሁን በዋስ ቢለቀቁም እስካሁን እስር ቤትም ቢሆኑ የተናገሩት እውነታ ተከስቷል። ሶስተኛ ሁለት ነገር የዛም ስህተቶች በግልጽ መወያየት ባለማድረጋቸው ለሀገር እድገት በመቻቻል ከጎናቸው ያሉት እኮ ከዛ የበለጠ ይህን ወንጀል እየሰሩ ያሉ ናቸው ከጎናቸው ያሉትን ተላየ የግጭት ቃላቶች በመናገር ለብዙ ንጹሃን ዜጎች ህይወት መጥፋት ተጠያቂ የሆኑ ሰዎች አሉ። በሶስተኛ ደረጃ አንበጣ ራሱ እንደሚከሰት ዋርኒንግ ተነግሮ ነበር። ስለዚህ ያንንም ራሱ ባለመስማታችን ይሄኛው የሁሉ ችግሮች መጡና ችግር አለ። የውስጥም እንደተባለው በየውያኔም ይሆነግም ተጨምሮ ሌላው ደግሞ የጠቅላይ ሚኒስትሩ እነዚህ ጉድለቶች ተካቶ ነው እዚህ ችግር ልንገበቻል ነው የሚል ሐሳብ ነው ያለኝ።
በጣም እናመሰግናለን ዮናስና ተመስገን። በመቀጠለው በመናሳብ በመናነሳው ሐሳብ ላይ ተጨማሪ ከዚህ ጋር የተያያዘ ነው እና አህመድ ምናልባት አህመድ ቀደም ያነሳውን ሐሳብ ነው በደንብ መናነሳው በተለየ ቋንቋን የተመለከተ የቋንቋን አዲስ ምክር ሐሳብ ነው የወጣው ወይም የህግ ምክር ይደረግበት ነውና ምን አይነት መልከታ ነው ያለው? ቅድም አመድ በተደጋጋሚ የተከሳቸው ግለሰብ አሉ። ከዚህ ጀርባም እንግዲህ የመንግስት ማስተሳሰብ ነው ብለን እናስባለን። አድማጭ እየደወለ ነው። አድማጭን አስገብተን አስተያየት ከተቀበልን በኋላ ሙዚቃ ጋብዘን ወደሚቀጥለው ፕሮግራም እንሄዳለን። የሚቀጥለው ፕሮግራም ይሄ እንደሆነ ምናነሳው አጀንዳ ይሄ እንደሆነ በልባችሁ ይዛችሁ ይሄን ሙዚቃ ተጋብዙልን። እና እስለ እንደምናረፈዱ እንደምን አሉ?
እግዚአብሔር ይመስገን። አፍታ ለመጣፍ ነበር።
መልካም በጣም ደስ ይለናል። እሺ
በመጀመሪያ የሰማነው የመርዶ ነው። አሁን ወንድሜ ያቀረበው ዘገባ ምክንያቱም በአሁን ሰዓት በእንደ አይነት ኢትዮጵያ ሆነን የምስማት ንሽ ያስተነግጣል። በሀገራችን በርግጥ ያለው ነገር አልጋ ባልጋ ላይ ሳይሆን ችግሮች አሉ። ነገር ግን አሁን በወቅታዊ በሆነ ሁኔታ ላይ በተለይ በትራምፕ ተደረገው ነገር ሁላችን እንዲያነሳሳና እንዲያስተባብረን የሚችል ነገር ነው። እንደውም በእንደዚህ አጋጣሚ ግብጾች የሚጠቀሙበት ነገሮች ሁሉ ነገር ሚዲያዎች ነው። ይህ ሚዲያ ምንድነው? በእያንዳንዱ በአማርኛም በትግርኛም
ሄሎ አድማጭ ሄሎ
ያለው
አድማጫችን አድማጫችን መጀመሪያ ይቅርታን ጠይቃለን። ቴክኒካል ችግር አጋጥሞን ነበር መስመሩ የተቋረጠው። መስመር ላይ ካሉ አድማጫችን እንቀጥላለን። አስተያየት እየሰጡ ነበር። ሄሎ ሄሎ በረን ዲዩም አንድ እንግዳ ነበር ከኛ ጋር አስተያየቱን ሊሰጠን አንድ አርማጅ ደውሎ ነበር እሱንም ይቅርታ እንጠይቃለን እና ወደ
እንደገና ይደውሉኝ አድማጫችን
አድማጭ ቀድም የደወሉት ሌሎች አድማጮቻችንም ብትሆኑ መስመር ላይ ተመልሰናል ድጋሚ በመደወል አስተያየታችሁን መስጠት ትችላላችሁ ቀድም ጀምረን ከነበርንበት ነው እናቆመው ወይም ደግሞ ፕሮግራሙን ልናቋርጥ ስንል ከነገርን ከአስተዋወስናችሁ አርስት ነው የምንቀጥለው ይሄ ማርስት ምንድነው በ ቋንቋን መሰረት ያደረገ ወይም ደግሞ በአዲስ አበባ ላይ የመንግስት ስራዎች ላይ ለመቀጠር ሁለት ቋንቋዎችን ማወቅ ግዴታ ነው የሚል ምክር ሐሳብ ነው የቀረበውና እንዴት ተመረከቷል ይመስል
ወል ያንን ይሄ የተባለው ነገር
ይቅርታ ተመስገን
አድማጫችን አየር ላይ ናቸው መሰለኝ
አሎ አድማጬ
አቤት ተለጥቶልኝ
ይቅርታ ተበላሽቶብኝ ቴክኒክ ስተትሎ ምንም የለም
ምንም ችግር የለም ባመት
አጥሉ አሳጥሩት ግን ጊዜውን እኛው ራሳችን ጨርሰናል
አዎ በቃ አሁን የተናገርኩት ሐሳቤ ያለው ምንድነው ስሙ የመርዶ አይሁንብን ነውና በአገራችን ውስጥ ያሉ ችግሮች አሉ ስለራሳችን ነገር ግን አሁን የሚ በጣም የከፍታችን ስለከለ ከፍተኛ ችግር አለ በተለይ የትራምፕ ንግግር ላይ እና በዚህ አጋጣሚ የግብጾች ዋና ስራቸውም በአገር ውስጥ ያሉ ሰዎች አንዳንድ ሰዎች ስራቸውም ሚዲያዎችን መጠቀም ነው ከሚዲያ የሚወጡት ነገሮች ነው ያንጸባረቁ የኢትዮጵያ ህዝብ ስለራሱ የሚባላ ነው ስለራሱ የሚጣላ ነው በብሔር የተባለ ስለዚህ በሚል ነገር ነው እና ሞር ለመነሳሳት የሚወክሩት ስለዚህ በርግጥ ችግር ቢኖርብንም ግን ያው ንግግሩ ወቃዊ ስላልሆነ የሚያነሳሳና የሚያስተባብረን ነገር ቢሆን ጥሩ ነው በርግጥ ለበደሉ ሰዎች መጥፎ ለሰሩ ሰዎች ስም እያደነቅን ያወሳናው ራሳይሆን ትንሽ ጊዜያዊ የሆነ ነገር ቢሆን ጥሩ ነው
መልካም ማሳብ ነው ግን እኛም ቢሆን ይሄንን ነው እኮ ያልነው ምንም የቀየርነው ነገር የለም በሀገራችን ጉዳይ ላይ አንዴም ይስጥድል ይስጥል በሀገራችን ጉዳይ ላይ ሁላችንም የሆዳችን በሆዳችን አድርገን በጋራ እንቆማለን አጼ ምኒልክ እንዳሉት እናደርጋለን ሀገራችን ከአድዋን ትጥ ሆኖም ግን ይሄ በደል ምክንያቱም ምን ይባላል መሰሉት በሀገሬ በሀገራችን ሞኝን እባብ ሁለት ጊዜ ይነክሰዋል አንድ ጊዜ ራሱ ሲያይ ሌላ ጊዜ ለሌላ ሳሲያ ይባላል በኤርትራ ጦርነት ጊዜ ህዝቡን ተነስ ብለው የእሳት ጭድ አርገውት መጨረሻ ላይ ልክ ድል ሲመጣ እንደገና መልሰው በራሱ ላይ ጨፈሩበት አሁንም ያንዳይ ሆን ሀገራችን የጋራችን ነች እንታገልላታለን ሆኖም ግን እነዚህ እስከዛሬ ሲበድሉ የነበሩ ሰዎች አሁን ደግሞ ጋድሻ ጃግሬ ሆኖ መሪ መሆን የለባቸውም ገሸሽ ይበሉ ዞር ይበሉ እንዳናርች አበብ አይነቷል እኛም ትናንትና እንዲስታረገን ዛሬ እንዲስታረገን ዛሬ ሙሉ አሰባስባችሁ ብትል እንዴት ነው ያልወለድኩት ልጅ አባዬ ቢለኝ አፌን ምን አለኝ ዳብ ምን አለኝ ይባላል አይጥምም በዚህ ላይ ደግሞ በደላችንም መቆም አለበት በጋራ እንድንቆም እንጂ ዛሬ እናትና አባቱ እየተገደሉ ሂድና ተዋጋ ብትሉት አይጥምም ያንን እንዳለ ሆኖ ግን ይሄ ነገር እንዳይደረግ ይታሰብበት ማለት ወንጀል አይደለም ግብጾችም ደግሞ ይሄንን አይደለም እኛ የምንፈልጉት እነሱ የሚፈልጉት ተባላንተ እንትን ተገዳደልን ከንግዲህ ወዲህ ለሀገራችን አንቆምም ብንል ነው እኛ እንደሱ አንልም እንደሱም አላልንም ይሄን ነው ለማለት የፈለግነው
አዎ ማለትም ባክ ይገባል ማለት
ነው ይሄ ነው ሌላ ጊዜ እንወያያለን ምክንያቱም የታጠቀናል የአንበጣ ጉዳይ ስላል ወደዛም እንሄዳለን ይቅርታ
ታንክዩ እሺ ነጀታ
ታንክዩ አመሰግናለሁ
በጣም እናመሰግናለን አድማጫችን ምናልባት እዚህ ላይ ያነሱትን ሐሳብ መልስ መስጠት ባይኖርብንም አንድ ነገር ብቻ ማለት ፈልጋለሁ እዚህ ሀገር ይሄ ነገር ከመምጣቱ በፊት ለአባይ ዝም አንልም የሚል ሰልፍ ተዘጋጅቶ ነበር 10 ሰው 15 ሰው ነው የወጣው 20 ሰው ቶፕ ከዛ በፊት ብላክ ላይፍ ማተር የሚል ሰልፍ ነበር በጣም ብዙ ሺ ሰው ነው የወጣው ኢትዮጵያውን ጨምሮ ማለት ነው ዛሬ እንደዚህ ከመጮ ህዝቡ በሚያስፈልግበት ሰዓት ላይ ድጋፍ ስጡ ሲባል ተነስተው መስጠት አለበት ቀላል ነገር ነው ሄዶ ድምጽን ማሰማት ማለት ስለዚህ ወደ ጀመር ነው ወደ አጠቃለ ነው ያለን ሰዓትም ዝቅተኛ ነው ስለ ቋንቋው ጀመረን
አጠራ አድርጎ ለማቅረብ ይሄ ቋንቋው በተመለከተ እነሱን ለማናገር ባለፈው ሊክድ የሆነው ኢንፎርሜሽን ታስተውሱ ከሆነ በኦሮሚያ ፕሬዝዳንት የቀረበው ሊክድ የሆነ ኢንፎርሜሽን እንደሚያሳየው አላማው አንድና አንድ ነው አሃራይ መንግስት መመስረት ነው አንድ ቋንቋውን እነሱ የፈጠሩትን ቋንቋ ወይም እነሱ ያላቸውን ቋንቋ የሚከተልና የሚከተል ብቻ ስራ እድል እንዲያገኝ እድገት እንዲያገኝ ከማሰብ አንጻር የታሰሱ ከሆነ የአዲስ አበባን ዴሞክራፊን ቀይራለን ብሎ በህዝብ በፓርቲው መካከል ውስጥ ያወሩት ወሬ ነው ይሄን ነው በተግባር ያሳዩን ያሉት ማለት ነው ላለፉት ወራት ያየነው ይሄን ነው በአሁኑ ሰዓት አዲስ አበባ ላይ ስራ ለማግኘት አሁን በግልጽ ሰዎችን በተጠይቅም ሊነግሩ የሚችሉት ምንድነው ይሄን ቋንቋ ትችላለህ ወይ የሚል ቅድመ ሁኔታ ተቀምጦ ነው ስራ አልታገኝ የሚችለው ይሄኛው በውስጥ ለውስጥ የታቀደው ቅድ ነው አሁን ምንድነው ወደ ተግባር የመግባት ጉዳይ ካልሆነ በስተቀር አላማው ከዚህ የተለየ ሊሆን ይችላል ብዬ ማሰብ ይከብደኛል ይሄን ነው ማለት የምችለው
ባለ አመሰግናለሁ ዮናስም በዚሁ ሐሳብ ላይ በዚህ ቋንቋን መሰረት ያደረገ ህግና ምክረ ሐሳብ ይውጣ ብሎ የሚሉት ነገር ፍታዊ ነው ወይ ተብለት መለከቷለሁ ወይ ካንደ ሀገር ምናልባት ዝግጅት ያስፈልጋል አንድ ንግ ለማርቀቅ እነማንን ለመጥቀም ነው ወይ ደግሞ ምን ለመፍጠር ነው ይሄን ነገር ያደረጉ ያሉት ወይስ ትክክል ነው ወይ
በጣም አሪፍ እንግዲህ እናማ ለመጥቀም እንደሆነ ምንም አያጠያይቅም አሁን ያለው
ሁለት ቋንቋ ብነውስ የሚለውና አንደኛው ቋንቋ በግልጽ ለተነገረ አብይ
አንደኛው ቋንቋ በግልጽ ያው አማርኛ ነው ሁለተኛው ቋንቋ ደግሞ ኦሮሚያ ቋንቋ ነው ግን አሁን የመጣው በርቀት አሁን ቀደም የተናገረ የሥራ ባልደረባይ የበሽመልስ አብዲሳ ቮት አድርጎ በደንብ አድርገው የተናገሩት ነገር የተረኝነት ስሜቱን በተለይ ብልጽግናን የፈጠረ ነው ኦሮሞ ለኦሮሞ ጥቅም ብለን ኦሮሞ እንዲመቸው አድርገን ፈጠረ ነው ብለው ተናግሯል ይሄ የሚያሳየው አዲስ አበባን የመጠቅለል ሁኔታ የተረኝነት ስሜቱ ተረኝነት ስንል በቋንቋ ብቻ የሚገለጽ ነገር አይደለም ከዚህ ፊት በተለይ ባላት ሲከበሩ ለሪቻ ክብረ ባል ይሰጠው ትኩረትና በፊት መስቀልን ባለረጅም ጊዜ ለረጅም ዓመታት የኢትዮጵያ ክርስቲያኖች መስቀልን በመስቀል አደባባይ ያከብራሉ ለሱ የተሰጠው ትኩረት ትኩረትና አሁን ያለው ብልጽግና ለሪቻ ክለባ የተሰጠው ትኩረት በጣም የተለያየ ነው። በየመስሪያ ቤቱ የሚደረጉ የትርኢት ስሜቶች አሉ። ይሄ የቋንቋን መሰረት ያደረገ ብቻ ሳይሆን ቅጥርን ሲመለከት በታይ የትምህርት ድሎችን የሥራ ድግቶችን በመለከትም በየረ መሰረት ተደረጉ ተረኛንን የሚሉ አሁን ያሉ የዘመኑ ጊዜውን ይመሩ ባለስልጣናት የራሳቸውን በብሔር የሚመሳሰላቸውን ሰው እየሰየሙና እነሱን ብቻ እየጠቀሙ እንዳለ ይታወቃልና ዲሞግራፊን በመለከትም ከሽመልስ ጋር አዲስ ጋር ከተናገሩ ጋርም ከዛ በፊትም ሲከድ የነበረ ነው። በየቀበሌው በየወረዳዎቹ መታወቂያ አደላ በስፋት ነበርና እኔ እየታየኝ ያለው አሁን ሁለተኛው ቋንቋ በጥቅም ላይ ይውላል ሲባል በቃ ተረኝነቱ በደንብ አፍጥጦና በደንብ ፍለፊት እየወጣ እየታየ የተገለጠ የመጣበት ነው። ይሄ ለኢትዮጵያም ቢሆን ለአዲስ አበባ ይሁን አስከፊ ነገር ነው ያስባለሁ።
አመሰግናለሁ ዮናስ። አህመድ ህጋዊ ነው ብለ ታስባለህ? እና አንድ ላይ ጨምረር አድርገህ የተወሰኑ ሐሳቦችን ተጨምረና ወደ እስክንድር ታሳልፈዋል።
የቋንቋውን ነገር በተመለከተ እኔ አይዶሎ አንድን ሀገር በአንድነት በህብረት በሰላም በፍቅር አስተዳድራለሁ የሚል መሪ አመራር ድርጅት እንደዚህ አይነት ህግ እንኳን ስራ ላይ እንዲውል እንትን ማለት ጠፎ ማሰቡ ራሱ በጣም የሚያስፈራል። ምክንያቱም ይገናኛል፣ አንደኛ የመንግስት መስሪያ ቤት ለመቀጠር ሁለት ቋንቋ ማወቅ አለብህ ሲሉ ባይ ዲፊኒሽን ይሄን ቋንቋ ላሉ አንደኛው የህግ ቋንቋ የሆነው ማነው?
የኦፊሻል
ቋንቋ የሆነው አማርኛ ነው። አንደርስቱድ። ሁለተኛው ግን እኛ እናስበው ካልን ምን ሊሆን ነው? ለምሳሌ የኢትዮጵያ መስሪያ ቤቶች አሉበት ዋና ዋና ከተሞች አዲስ አበባ ነው። አዲስ አበባ ውስጥ ከ70% በላይ ያለው አማርኛ ተናጋሪ ነው። ያ ህዝብ በትምህርት ቤት ጀምሮ በኮምፐልሰሪ ሆኖ ወንደንም ጠላንም ያለውን ፋክት ይማር የነበረው አማርኛ ቋንቋ ነው። ሌላ ቋንቋ የተማረው የለም። ያንን አስተምሮት ቢሆን ኖሮ ኦሮምኛውንም ትግርኛውንም ከልጅነቱ ጀምሮ አስተምሮት ቢሆን ኖሮ ያ ምንም የማያጠራጥር ትክክለኛ ፍርድ ነው። አሁን ግን አንድን ከልጅነቱ ጀምሮ በትምህርት ቤትም በምንም የተማረው አማርኛ የሆነ ልጅ ሁለት ቋንቋ ተማረ አልወደና መንግስት መስሪያ ቤት አትገባም ማለት ምን ማለት ነው? ትገለላለህ ማለት። ኦሮምኛ ካልቻለ አማርኛ ይችላል። ኦሮምኛ ተናጋሪ አማርኛ ይችላል። ወደነውም ጠላነውም ተምሯል ትምህርት ቤት ይችላል። አንድ ያለ የቋንቋው ደግሞ የእናቱ ቋንቋ አለ ኦሮምኛ ነው፣ ትግርኛውም አለ። እንግዲህ አማርኛ ተናጋሪው ነው ስፔሲፊካሊ ከዛ ውስጥ የሚወጣው። ይሄን ደግሞ ስታደርግ ስንት ፐርሰንቱን ህዝብ ነው የምታስወጣው? አንድ ይሄን አልታሰበበትም። እኔም የምደግፈው የነበረው ምንድነው ከዛሬ ጀምሮ እነዚህ ቋንቋዎች የተወሰኑትን ቋንቋዎች በስምምነት ሁሉ ነገር በስምምነት ነው ትምህርት ቤት ውስጥ እናስተምራለን ከልጅነት ጀምሮ። ከዛ በኋላ ከተወሰነ አመት በኋላ 12 አመት
አንድ ጄኔሬሽን ካለ
በኋላ ከዛ በኋላ ሁለት ቋንቋ መቻል ያስፈልጋል ማለት። ይሄ ለሀገር የሚያስብ ለህዝብ የሚያስብ ለሰላም ለአንድነት የሚያስብ አመራር የሚያወጣው የተቀደሰ ሀሳብ ነው። ማንም ቢሆን ለምን አንድ ቋንቋ ብቻ አይሆንም ለምን የኔ ብቻ ቋንቋ አይሆንም ብሎ የሚከራከር ያለ አይመስለኝም። ግን እንደው አውቶ ኦፍ ዘ ብሉ ከመሬት ተነስቶ ሁለት ቋንቋ ካልቻል እኔ እውነቱን ለመናገር እኮ ነገ የውጭ ጉዳይ ሚኒስቴሩ ምክትል ጠቅላይ ሚኒስቴሩ በምን ቋንቋ ሁለተኛውን ቋንቋ ምን ብለው ሊያቀርቡ የኢትዮጵያ ቋንቋ ማለት ነው ይህኛ ሊችሉ ይችላሉ፣ ፈረንሳይኛ ሊችሉ ይችላሉ፣ ያ የኛ ቋንቋ አይደለም። በምን ቋንቋ መሰረት ነው የውጭ ጉዳይ ሚኒስቴር የሚሆኑት የምክትል ጠቅላይ ሚኒስትር ነው? ይህንን እንኳን ምን አንገት የተፈጠረው ዞሮ ለማየት ነው። ይህንን እንኳን ማሰብ ያስፈልጋል። ካልናቋቸው በስተቀር ምክትል ጠቅላይ ሚኒስትሩን ካልናቁት በስተቀር የውጭ ጉዳይ ሚኒስትሩን ካልናቁት በስተቀር ሌሎቹን ካልናቋቸው በስተቀር እኒህ ጓዶቻችን እኮ ነገ በህጉ መሰረት ስራ ሊያጡ ይህንንም ማሰብ ያስፈልጋል ነው።
በጣም እናመሰግናለን። እስክንድር የምትጨምረው ሀሳብ ካለ እና ደግሞ
ቋንቋው ላይ አጠራ
ቋንቋውን አክቹአሊ በብዙዎቻችን አንስተው አንተ የሲኖዶስን ጉዳይ ማንሳት ፈልጋለሁ ብለኛል። ከሰዓት አንጻር እሷን ነገር ብትዳስሳትና
ሁለቱን ማነራ አበቃቀዳ ትንሽ ደቂቃ ቋንቋውን ጉዳይ አንድ ነጥብ ለማለት ነው። ቋንቋው አሁን በአዲስ አበባ እየተሰጠ ያለው በተመረጡ ትምህርት ቤቶች ለተመረጡ ግለሰቦች ነው። ከዚህ ቀደም ቋንቋ ኦሮምኛ እንዲያስተምሩ ወደ 7000 እንደዚህ በየመጡ አሉ። እና እነዛ ቶ መሆን ያለበት የኢትዮጵያ ህዝብ በሙሉ እንደ ሁለተኛ ቋንቋ ከኤሌመንተሪ ጀምሮ መሰጠት ያውም በጥናት ተደርጎ ምንተነ ኦሮምኛም ትግርኛም ሌላውም ይችላል ሁሉንም ያቀፈ ሆኖ መሄድ አለበት። አለዛ ግን ያው የተረኝነት ሂደት ነው ለማለት ነው። ሌላው ወደ ለተውነጥ መሄድ ይችላል
የሲኖዶስ ወቅታዊ መግለጫና
አዎ
በዚህ ላይ አንዳንድ ሐሳቦች አሉ
በዚህ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ሲኖዶስ አጠቃላይ ጉባኤ በአዲስ አበባ መካሄዱ ባለፈው ሳምንት እንደተካሄደና አስተውሳለን በዚህ ላይም ከዚህ ከስዊድን ከስቶኮልም የስካንዲኔቪያን ሀገረ ስብከት ሊቀጳጳስ ብፁዕ አባታችን አቡነ ኤልያስ መገኘታቸው የታወቀን በዛ ላይ አንዳንድ መልእክት አስተላልፈዋል የሌሎችን ብዙ ምን ተንባልል እሳቸው አስተላልፉትን አንድ በዛ ላይ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሀገሪቱ እድገት ለማት ታሪክ ሀገሪቱን ሉዓላዊነትን በማስጠበቅ ከፍተኛ አስተዋጽኦ ያደረገች ቤተክርስቲያን ነች አሁንም ከተለያዩ የመንግስት አላፊዎችና ባለስልጣኖች ላይ የሚወጣው እርስ በርስ ግጭት የሚፈጥሩ ንግግሮችና በዘረኝነት ግጭት የሚፈጥሩ ንግግሮችን በመናገር ህዝብን ወደ ሰላምና ወደ አንድነት ከመምጣት ይልቅ ግጭት እየፈጠሩ የብዙ ንጹሃን ሴቶች እናቶች ዜጎች የህይወት ያለፈ ስለሆነ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከጸሎትና ከጸሎቱ ባሻገር የማስተማር የመገሰጽና እንደነዚህ አይነቶች የመንግስት ባለስልጣን ከዚህ እንዲታቀቡ እንድታስተምር ዜጎች በፍቅር እንዲኖሩ በአንድነት እንዲኖሩ እንድታስተምር መልእክታቸውን አስተላልፈዋል ሌሎችም የተናገሩት አሉ።
እናመሰግናለን እስክንድር። አድማጭ መስመር ላይ ያለ አህመድ እንግዳለው ከኢትዮጵያ እንድታደምጡ እንጋብዛችኋለን።
አቶ ዮሐንስ ድምጽህን ወንድሜ ከፍ ብታረግልን። አድማጮቻችን ባለፈው ሳምንት አንበጣ ኢትዮጵያ ውስጥ የሚያደርሰውን ጉዳት በተመለከተ በቀጥታ የሉካም ቡድን በቦታው ተገኝቶ ሁኔታዎችን እያጠናከረ ነበር። ጋዜጠኞች የተለያዩ የሰባዊ መብት አጋዮች ፖለቲከኞች ወዘተ ተጉዘው ነበር። ዛሬም እንዲሁ ያለውን ሁኔታ እንዲያስረዳን ወንድማችንን ዮሐንስ ብርሃኑን ደውለን አግኝተነዋል። አሁን በቀጥታ ዮሐንስ እስቲ ካለፈው ሳምንት ወዲህ ያለውን ሁኔታ ብትነግረን። አሎ ወጣ
ተቋርጧል መሰለኝ ግንኙነቱ። አውና የዜና ሰዓታችንም እየደረሰ ነው።
አቶ ዮሐንስ ሃሎ አቶ ዮሐንስ አሁን ገብቶ ነበር አሁንም አለ። አቶ ዮሐንስ ሃሎ ተሰከለን እንዴት ነው አቶ ዮሐንስ ወጥቷል። አድማጮቻችን አልተሳካልንም። እስቲ በማከል ከተሳካልን ስለ አንበጣው ጉዳይ ለማንሳት እንሞክራለን። ሆኖም ግን እዚሁ ስዊድን ስቶክሆልም ውስጥ ያለውን የርዳታ መሰባሰብ በተመለከተ እንግዲህ ባለፈው ሳምንት በኢትዮጵያ ድምጽ ሬዲዮና በኢትዮጵያ ኮሚኒቲ በኩል ኢትዮጵያኖች ወገን ለወገን በሚለው መርህ ተመርታችሁ የተቻላችሁን እንድትወረውሩ ወገን ለወገን ነው ብለን ነበር። በዚሁ መሰረት
ኢትዮጵያን በኮሚኒቲውም በኩል በሬዲዮኑም በኩል የተወሰነ ገንዘብ አስገብተዋል። በኮሚኒቲው በኩል የሚገባውን የገንዘብ መጠንና የስም ዝርዝሩን በቫይበር ላይ ያወጡ ነው። በኢትዮጵያ ኮሚኒቲ ቫይበር ሳይድ ላይ ይወጣል። የኢትዮጵያ ድምጽ ሬዲዮም አሁን በአጠቃላይ በካድማጮች የተሰበሰበውን እና የሬዲዮኑን እርዳታ ባንድ ላይ እንገልጽላችኋለን። ሊስቱን ገንዘብ የረዱትን ሊስቱን ከሬዲዮኑ በኋላ በቫይበር ላይ በተለያዩ ቫይበሮች ላይ የገንዘብ የረዱትን ሰዎች ስም ዝርዝርም በሬዲዮኑ በኩል ማለት ነው እናወጣዋለን። በሬዲዮኑ በኩል በጠቅላላው በአሁኑ ጊዜ 28600 ብር ተሰብስቧል። ከዛው 20000 ክራውን ኢትዮጵያ ድምጽ ሬዲዮኑ በኢትዮጵያውያን ስም የለገሰው ነው። 8600 ክራውን ደግሞ ከግለሰቦች የተገኘ ነው። ይሄንን እርዳታ ከኛም ያለውን ይከተላል ብየ ነው ተስፋ ማረገው። ምክንያቱም የሚከተለው ሳምንት መሰለኝ የደሞዝ ቀን በዛን ጊዜ ብዙ ዛሬ ነው የብዙ ኢትዮጵያኖች ያቀማቸውን ከደሞዝ ከመጣ በኋላ ይደዳሉ ብለን እንገምታለን እንጠብቃለን። እነዚህ እናሳውቃለን። የኢትዮጵያ ኮሚኒቲም ደግሞ ገንዘብ እንዲው ተሰባስቧል። በቫይበር ላይ ታገኙታላችሁ ስም ሊስቱን። እኛም አሁን ከሬዲዮ በኋላ የስም ሊስቱን እናወጣለን። እኛ ምንድነው በሬዲዮ ላይ ያንዳንዱ ሰው ስም ዝርዝር መዘርዘሩ ለአድማጩም ለኛም እንዴት ነው እንትን ይላል ከሚል ነው በቫይበር ላይ እናወጣዋለን። ለማንኛውም እርዳታችሁን እንድትቀጥሉበት ያሳሰብን የኢትዮጵያ ኮሚኒቲ ስዊች ነምበርን እንጠቅስላችኋለን። የኢትዮጵያ ኮሚኒቲ ስዊች ቁጥር 123 693 7361 123 693 7361 ይሄ የኢትዮጵያ ኮሚኒቲ ነው። የኢትዮጵያ ሬዲዮ ስዊች ቁጥር ደግሞ 123 087 7381 እደግመዋለሁ 123 087 7381 ሲሆን የኢትዮጵያ ሬዲዮ የፖስት ጂሮ ወይም ፖስት ጂሮ ቁጥሩ 925 1844 8 እደግመዋለሁ 925 1844 8 የኢትዮጵያ ኮሚኒቲ የባንክ አካውንቱ 8327 69 693 7363 ነው። እነዚህን ቁጥሮች ወደ መጨረሻው ገደማ እንደግምላችኋለን። እርዳታችሁን ቀጥሉበት።
ሰዓታችን ደርሷል። ከዚህ በማስከተል ዜናን ጋብዛችኋለሁ። ዜና ይቀርባል።
ከራፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አጠይ ዜናዎች ቀጥለው ይሰማሉ። በአማራ ህዝብ ላይ የሚደርሰው ስቃይ ግድያ እንደቀጠለ መሆኑ ተዘግቧል። ባሳለፍነው ሳምንት በደቡብ ክልል ጉራ ፈርዳ ወረዳ ለሶስት ቀናት በተከታታይ በተደረገ ጥቃት ከ60 በላይ የአማራ ተወላጆች በአሰቃቂ ሁኔታ መገደላቸውን መገናኛ ብዙሃን ዘግበዋል። ከግድያው የተረፉት የአካባቢው ነዋሪዎች እንደተናገሩት በአካባቢው የታጠቁ ኃይሎች የጦር ማሰልጠኛ ከፍተው ጦር እያሰለጠኑ መሆኑን ለመንግስት የጸጥታ ኃይሎች ቢናገሩም ወደ ስፍራው መግባት አልደፈሩም ብለዋል። ቀደም ሲልም ታጣቂዎቹ ለስልጠና በሚል ከአካባቢው ማህበረሰብ ሀብት ሲዘርፉ እንደነበር ነዋሪዎቹ ተናግረዋል። ይህን ተከትሎም ከ2000 በላይ አባወራዎች ቀያቸውን ለቀው በአካባቢው ያሉ አብያተ ክርስቲያናት መጠለላቸው ተዘግቧል። የማጆች አስክሬን ከትናንት በስቲያ በጅምላ መቀበሩም ተዘግቧል። ከተጨፈጨፉት አብዛኞቹ መስጊድ ውስጥ ሶላ ሲያደርሱ የነበሩ ሙስሊም አማራዎች መሆናቸው ሲዘገብ ህፃናትም ሰለባ መሆናቸው ታውቋል። ባለፉት 2 ወራት ብቻ በመተከል 168 በጉራ ፈርዳ 30 በአጠቃላይ 228 የአማራ ገው ተወላጆች መገደላቸው ታውቋል። ይህን ተከትሎም በጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ላይ ከፍተኛ ቁጣዎች የተነዘሩ ሲሆን ጠቅላይ ሚኒስትሩ እስከዛሬ በአማራ ላይ በተካሄደ ጭፍጨፋ አንድም ጊዜ ወጥተው አለመናገራቸው፣ ሀዘናቸውን አለመግለጻቸው፣ መንግስታቸው እርምጃ እንዲወስድ አለማድረጋቸው ከፍተኛ ቁጣን እያስከተለ መሆኑ ተዘግቧል። በሌላ ዜና የአማራ ብሔራዊ ንቅናቄ አብን ብሔራዊ ስራ አስፈጻሚ ኮሚቴ በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ወንጀል የሚያወግዝ ሰላማዊ ሰልፍ መጥራቱን አስታውቋል። የአማራ ብሔራዊ ንቅናቄ ስራ አስፈጻሚ ኮሚቴ ይህን የወሰነው ጥቅምት 14 ቀን 2013 ዓ.ም ባካሄደው አስቸኳይ ስብሰባ መሆኑን አስታውቋል። በውይይቱ ወቅት በዋናነት በተለያዩ የሀገሪቱ ክፍሎች በአማራዎች ላይ እየደረሰ የሚገኘውን የዘር ማጥፋት ወንጀልና ሌሎች መዋቅራዊና ህግ ሰራሽ መገለሎችን የሚያወግዝ ሰላማዊ ሰልፍ በአማራ ክልል በሚገኙ ከተሞች በመጪው ረቡዕ ጥቅምት 18 ቀን 2013 ዓመተ ምህረት እንዲሁም በአዲስ አበባ እሁድ ጥቅምት 22 ቀን 2013 ዓመተ ምህረት እንዲደረግ መወሰኑን ሲገልጽ ዝርዝር አፈጻጸሙን በቀጣይ እንደሚገልጽ አስታውቋል። በአዲስ አበባ ሁለት ቋንቋ መናገር የማይችል መንግስት መስሪያ ቤቶች አይቀጠልም የሚለው መመሪያ እጅጉን ቁጣ መቀስቀሱ ተዘገበ። እንደ ህግ ባለሙያዎች ገለጻ ከሆነ ሀገሪቱ በህግ ደረጃ ያላት የስራ ቋንቋ አንድ ሆኖ ሳለ ህግ ባልተሻሻለበትና ባልጸደቀበት ሁኔታ ይሄ ውሳኔ ተግባራዊ ማድረግ ፍጹም አግላይ የሆነ አፓርታይዳዊ አካሄድ መሆኑን ገልጸዋል። ይባስ ብሎም በዚህ ጉዳይ ተጠይቀው አስተያየት የሰጡ ጠቅላይ ሚኒስትር አብይ አህመድ ሊበረታታ የሚገባው ተግባር ነው ማለታቸውን ብዙዎቹን አስቆጥቷል። እንደ ስራ መልካቾች ገለጻ ከሆነ አብዛኛው አዲስ አበባ ህዝብ አማርኛ ተናጋሪ መሆኑ እየታወቀ በተጨማሪ የኦሮምኛ ቋንቋን ካልተናገሩ እንዳይቀጠሩ መደረጉ የኦሮምኛ ተናጋሪዎችን ብቻ ለመጥቀምና አማርኛ ተናጋሪውን ከከተማዋ የስራ እድሎች ጠራርጎ የማስወጣት የእቅድ አካል መሆኑን በምሬት ተናግረዋል። በተመሳሳይ ዜና በአዲስ አበባ ከተማ አስተዳደር የኦሮሚያ ክልል ፍርድ ቤቶች ሊቋቋሙ መሆኑ ተዘግቧል። የህዝብ ተወካዮች ምክር ቤት የተመለከተ ባለው አዲስ የወንጀል ህግ ስነ ስርዓትና የማስረጃ ህግ ረቂቅ ላይ በግልጽ እንደተቀመጠው በኦሮሚያ ክልል መንግስት ሀብት ንብረትና ሰነዶች ላይ የሚፈጸሙ ወንጀሎችን የመዳኘት ስልጣን ይኖራቸዋል ተብሏል። የተለያዩ ምንጮች እንደሚጠቁሙት ደግሞ ከዚሁ ከፍርድ ቤቶች መቋቋም ጋር ተያይዞ የኦሮሚያ ክልል መንግስት መደበኛ ፖሊስ በከተማዋ እንደሚሰማራ መገለጹም ተዘግቧል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በዋይት ሀውስ ኢትዮጵያ በህዳሴ ግድብ ውሃ ሙሌት ዙሪያ ተችተው ያለው ሁኔታ አደገኛ ነው፣ ግብጾች በዚህ ሁኔታ ሊኖሩ አይችሉም፣ ግድቡም ሊያፈነዱት ይችላሉ ብለው መናገራቸው ተዘገበ። በስፍራው ከነበሩ ዓለም አቀፍ ሚዲያ ጋዜጠኞች እንደዘገቡት ፕሬዚዳንቱ ይህን ያሉት በስፒከር ፎን አማካኝነት ከእስራኤልና ሱዳን መሪዎች ጋር በመሆን አዲስ በተደረገው የሰላም ስምምነት ዙሪያ በተነጋገሩበት ወቅት መሆኑ ተዘግቧል። ይህን ተከትሎም የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው በኢትዮጵያ አሜሪካን አምባሳደር ጠርተው ማነጋገራቸው ተዘግቧል። አቶ ገዱ አምባሳደር ማይክ ሬኖርን ጠርተው ባነጋገሩበት ወቅት ፕሬዚዳንት ትራምፕ ቀደም ምሽት በህዳሴው ግድብ ዙሪያ የሰጡትን አስተያየት እንዲያብራሩ ጠይቀዋል ብሎ ውጭ ጉዳይ ሚኒስቴር ጽፏል። ውጭ ጉዳይ ሚኒስቴሩ በህዳሴ ግድቡ ዙሪያ ፕሬዚዳንት ትራምፕ የሰጡት አስተያየት የተሳሳተ ነው ያሉ ሲሆን ግድቡ ወደ ናይል የሚፈሰው ውሃም አያቆምም ብለዋል። አክለውም በኢትዮጵያና በግብጽ መሀል ጦርነት እንዲነሳ መቀስቀስ በስልጣን ላይ ካለ የአሜሪካ ፕሬዚዳንት አይጠበቅም፣ ኢትዮጵያም ከዚህ በፊትም ይሁን ወደፊት በሉዓላዊነቷ ላይ በሚመጣ ዛቻ አትንበረከክም ማለታቸው ተዘግቧል። በተያያዘም የጠቅላይ ሚኒስትር ጽህፈት ቤት ሁሉም በየቦታው ለኢትዮጵያ ዘብ እንዲቆም ጥሪ አቅርቧል።
የጠቅላይ ሚኒስትሩ ጽፈት ቤት ሁሉም በየቦታው 24 ሰዓት ለኢትዮጵያ ዘብ እንዲቆም ጥሪ አስተላልፏል። ኢትዮጵያ በፈጣሪዋ ተማምናና በህዝቦቿ አንድነት ጽናት የቆመች ሀገርና ጥቂት ሰጥተው ብዙ ሊያበዙት በሚሞክሩ ተማምና አታውቅም ህይወታቸውን ሰጥተው ሊታዘዟት በተዘጋጁ ልጆች እንጂ ብሏል ጠቅላይ ሚኒስትር ጽፈት ቤት በመግለጫው። ኢትዮጵያን የፈጠራት አምላካ ነው የገነባት ደግሞ ልጆቿ ናቸው ብለዋል። እነዚህ ልጆች በከፈሉት መስዋዕትነት ዓለምን ጉድ ያሰኙ ታሪኮች ሰርታለች። እነዚህን አስደናቂ ታሪኮችን ስትሰራ አብራዋት ታሪክ የሰሩ ወዳጆቻት ነበሩ፣ የከዷትም ወዳጆች ነበሩ። የኢትዮጵያ አዲስ አይደለም በመሆኑም በየትኛውም ውጫው ኃይል አንበረከከም ሲል የጠቅላይ ሚኒስትሩ ጽፈት ቤት መግለጫውን ቋጭቷል። ይህ የዶናልድ ትራምፕ ንግግር ተከትሎ የአሜሪካ ህግ ማውጫ ምክር ቤት ኮንግረስ አባል የሆኑት ዴሞክራቱ ጄሰን ክሮው የፕሬዝዳንቱን ትራምፕ ንግግር ተችተዋል። ክሮው በትዊተር ገጻቸው ላይ ባሳፈሩት መልእክት ፕሬዝዳንቱ ከትናንት በስቲያ በህዳሴው ግድብ ዙሪያ ያደረገው ንግግር በግዴለሽነትና ካለመረጃ የተደረገ ነው፣ አሜሪካ ሀቀኛ አደራዳሪ በመሆን የዲፕሎማቲክ ስምምነት ላይ እንዲደርስ እንድታደርግና ስሜት የማይሰጥ ያሉትን የእርዳታ መቁረጥንም እንድታቆም አሳስበዋል። ጂሰንክሮ የኢትዮጵያ ፖለቲካን በቅርበት የሚከታተሉ ሲሆን በርካታ ኢትዮጵያውያን የሚኖሩበት የኮሎራዶን 6ኛ የኮንግረስ ቀጠና ወክለው ኮንግረስ የገቡ የዲሞክራቲክ ፓርቲ ፖለቲከኛ መሆናቸው ተዘግቧል። የቤተክርስቲያንን ህልውና የማስጠበቅ የኦርቶዶክሳውያን ወጣቶች ራስን የመከላከል እንቅስቃሴ በሰንበት ትምህርት ቤቶች እንደሚመራ ተዘገበ። ኦርቶዶክሳውያን ወጣቶች ከመንበረ ፓትርያርክ ከአጥቢያ ቤተክርስቲያን በተዘረጋ መዋቅር ተደራጅተው ለቤተክርስቲያን ዘብ እንዲቆሙ ቅዱስ ሲኖዶስ ምልዓተ ጉባኤ ማዘዙ ተዘግቧል። ኦርቶዶክሳውያን የህግ ባለሙያዎችን በየሀገረ ስብከቱ እየተደራጁና ከቤተክርስቲያን ውክልና የተሰጣቸው ግፈኞችን እንዲፈረዱ ወስኗል። ጉባኤው በሰሞኑ ውሎ በቤተክርስቲያንና በምዕመናን ላይ የተባባሱ የመጡ በደሎችና ጥቃቶችን ለማስቆም በሚያስችሉ አማራጮች ላይ ተወያይቷል። በኦርቶዶክሳዊነታቸው ብቻ ለተደጋጋሚ ጥቃት እየተዳረጉ የግፍ ግፍ የተፈጸመባቸው ለሚገኙ ምዕመናን የህይወት ዋስትና መረጋገጥና ለቤተክርስቲያን ህልውና መቀጠል ወጣቶችና ምዕመናን በአንድነት አስተባብሮና አደራጅቶ ራስን በራስ ለመጠበቅ መትጋት አማራጭ እንደሌለው መተማመን ላይ ተደርሷል ተብሏል። በመሆኑም በቤተክርስቲያን መዋቅር ውስጥ ወጣቱን ትውልድ አቅፈው ከአጥቢያ ሰበካ ጉባኤ ጀምሮ ሱታፌ በማድረግ የድርሻቸውን እየተወጡ በሚገኙ ሰንበት ትምህርት ቤቶች ግንባር ቀደም አመራር ኦርቶዶክሳውያን ወጣቶች ከላይ እስከታች ተደራጅተው ቤተክርስቲያንን ከጥቃት እንዲከላከሉ ትእዛዝ መተላለፉ ተዘግቧል። በመጨረሻም በዋግምራ ብሔረሰብ አስተዳደር አበርገልድ የወረዳ ያንበጣ መንጋ ተከስቶ በሰብል ላይ ጉዳት ማድረስ መጀመሩን የወረዳው አስተዳደር አስታውቋል። ያንበጣው መንጋ በዋግምራ ብሔረሰብ አስተዳደር አበርገልድ የወረዳ መከሰቱን የወረዳው አስተዳደር አስታውቋል። ያንበጣ መንጋው ጥቅምት 11 2013 ዓ.ም መከሰቱን የወረዳው ዋና አስተዳዳሪ ደስታ ለማ ተናግረዋል። በወረዳው ውስጥ ካሉት 17 ቀበሌዎች በ8ቱ ተከስቶ እንደነበር ዋና አስተዳዳሪው ሲናገሩ ማህበረሰቡን በማስተባበርና በማነቃነቅ ጥቅምት 13 ዓመተ ምህረት በወረዳ ሁሉም ቀበሌዎች ያንበጣ መንጋን በማባረር አካባቢውን ነጻ ማድረግ እንደተቻለ ደስታ ቢገልጹም ይሁን እንጂ ተጠቀሰው ቀን ዳግም በሶስት ቀበሌዎች መከሰቱን ተናግረዋል። ከትግራይ ክልል አጎራባች ወረዳዎች ወደ አበርገል ወረዳ የገባ አንበጣ መንጋ በሰብል ላይ ከፍተኛ ጉዳት ማድረሱን ተናግረዋል። የሳምንቱ አበይት ዜናዎች በዚሁ ተጠቃለዋል። ከቀሪው ፕሮግራሞች ጋር መልካም ቆይታ።
አድማጮቻችን ከዚህ በመቀጠል ደግሞ ከአማራ ብሔራዊ ንቅናቄ ምክትል ሊቀመንበር ከአቶ ዩሱፍ ኢብራሂም ጋር ያደረገውን ውይይት በትዕግስት እንድታዳምጡ እንጋብዛችኋለን።
አቶ ዩሱፍ ኢብራሂም መልካም ፈቃዶ ሆኖ ፕሬዚዳንት
ስለ ድርጅታችሁ ያለበትን ሁኔታ ለማስረዳት ፈቃደኛ በመሆኑ በአድማጮቹና በሬዲዮኑ ጓዶች ስም ከፍ ያለ ምስጋና ያቀርብኩ በቀጥታ ጊዜ ለመቆጠብ ወደ ጥያቄ ልግባና ከአንድም ሁለት የአማራ ድርጅት ቢኖርምና ሁለታችሁም ለአማራው ቆመናል ብትሉም የአማራ ህዝብ ግን እንዳውሬ እየታደነ ከመገደል ማንንም ሊታደገው አልቻለም። እንዳውም በአሁኑ ጊዜ ግድያው ከመለመዱ የተነሳ ብዙም አስደንጋጭ ዜና ሳይሆን ዝም ብሎ እያለፈ ይገኛል። ይሄ ለምን ሆነ? ምንድነው ምክንያቱ? ያተኮረው ግድያው መሳደዱ አማራው ላይ ያተኮረው ለምንድነው? ሁለት የአማራ ድርጅቶች አላችሁ። በጋራ ሆናችሁ ይሄን ነገር እንኳን ማቆም እንዴት አቃታችሁ?
እንደምታውቁ የአማራው ህዝብ እንደ ህዝብ ተፈርጆ ጥቃት ሲሰነዘርበት የቆየው ረጅም ዘመናት ነው። ከ1960ዎቹ ጀምሮ ያው የጨቋኝ ትርክት ገዥ ፖለቲካ ማደራጃ ተደርጎ በተለያዩ ጽንፈኛ ኃይሎች ተግባራዊ ሲደረግ ነበርና በሰሜን በኩልም በደቡብ በኩልም ማለት በኦሮሚያ በኩልም እንደ ኦነግ አይነት ድርጅቶች ይህንን ሐሳብ የማደራጃ መርህ አድርገዋቸው ነበር እና ጥቃቱ ረጅም ዘመናትን የተሻገረ ነው። ለበርካታ አስርተ ዓመታቶች የቆየ ነው። በዚህ ሂደት አማራ ብዙ ዋጋ ከፍሏል። በተለይ ደግሞ በታሪክ ክፍተት የመጡት እነዚህ ኃይሎች ሀገራዊ የፖለቲካ ስልጣኑን በ1980ዎቹ አካባቢ ከተቋቋመ በኋላ ህገ መንግስት የሽግግር መንግስት ቻርተር ካረቀቁና ካጸደቁ በኋላ አማራውን በማግለልና በመግፋት ባልተሳተፈበት ሁኔታ እነዚህን ነገሮች አከናውነው ከዛም በኋላ ፕሮግራሞችን፣ ፖሊሲዎችን፣ ህግጋትን ሁሉ እያወጡ በቀጥታም ደግሞ አማራውንም በማጥቃት ዘርፈ ብዙ ጥቃቶች ናቸው ሲፈጸሙበት የቆዩትና አሁን አርባ ጉጉ በደን ነው ምናምን የሚባሉት ሁሉ አሁን ጥቃት አማራው እየደረሱበት ያሉበት አካባቢዎች ሁሉ በ80ዎቹ ዓመተ ምህረት እንደዚህ ያድግ ስልጣን ከያዘ ጀምሮ ጥቃት ሲሰነዘርበት የሚቆዩበት ሁኔታ ነበር የነበረው እና አዲስ ነገር አይደለም። ያልተቋረጠ ጥቃት ነው እየደረሰበት ያለው እና በዚህ የታሪክ ሂደት አደፓ የአሁኑ አደፓ የበፊቱ ሂደን ከዛ በኋላ በአደን የነበረው ድርጅት አማራዊ ድርጅት አይደለም። ሂደን ወደ በአደን የተቀየረውም የማህድን የፕሮፌሰር አስራት ማህድን መቋቋም ለማክሸፍ በአማራ ጠላቶች የታሰበና በዙ አግባብ የተቋቋመ ድርጅት ነው። በአደን አማራውን ዲሲፕሊን ለማድረግ የፖለቲካ እንቅስቃሴ እንዳያደርግ እንቅስቃሴዎችን ሁሉ ለመጥለፍ ነፍጠኛና ትምክተኛ የሚሉ ሳቢዎችን በማቅረብ የጠላት አጀንዳዎችን በህዝቡ ላይ በመጫን እንዲሸማቀቅ፣ እንዲገለል፣ እንዲገፋ፣ የዘር ጥቃት እንዲፈጸምበት ያስቻለ ድርጅት ነው እና አንድ ቀንም ቢሆን አማራው እንደዚህ ሆነ ብሎ ድምፅ ሆኖ የማያውቅ ድርጅት ነው። በሂደት ግን እንዳልኩ አደፓ አሁን የአማራ ድርጅት ነኝ ብሎ ስሙን ካወጣ በኋላ ወደ ብልጽግና ድርጅት ገብቷል። የብልጽግና ፓርቲ ሀገራዊ ፓርቲ ነው እንግዲህ ራሱ ተብለው እና በዋናነት ግን በኦሮሞ የብልጽግና ክንፍ የተጠለፈ ድርጅት እንደሆነ ነው እኛ ግምገማችን። በዚህ ሂደት አደፓ የአሁኑ የአማራ ብልጽግና ቻርተር በህጉ መሰረት በብልጽግና መተዳደሪያ መሰረት ራሱን የቻለ ኢንዲፔንደንስ የለውም፣ ለጠቅላይ ሚኒስትሩ ሪፖርት የሚያደርግ ድርጅት እንደሆነ ይታወቃል። ሶ እኛ የአማራውን ኃይል በማሰባሰብ ኮንሶሊዴት በማድረግ ሀገራዊ አሰላለፍ ህዝባዊ መሰረት ያለው ስለሆነ አማራም እንደ ህዝብ ኃይል ሁሉ ወደ አንድ ሪሶርስ ፑል መደረግ አለበት፣ መሰባሰብ አለበት የሚል ቅኝት ነበረን እና ኢኒሽቲቮችንም እየወሰድን ስንሰራ ቆይተን ነበር። ይሄ ያው ባደፋ ዳተኝነትና ክሉለስነስ ሊሳካ አልቻለም እና ብዙም መራመድ አልቻለም። በአማራው ላይ ጥቃቶች በደረሱ ቁጥር እኛ የተሻለ የፖለቲካ ቦታም ስላለው ግፊት ሊያደርግ ይችላል፣ ሀገራዊ ስልጣኑንም ሼር አደርጋለሁ የሚል ቅኝት ስላለው የተወሰነ የፖለቲካ ሌቨሬጅ ካለው በዛ መልኩ መፍትሄ ሊያመጣ ይችላል በሚል ግንኙነቶችን እናደርግ ነበር፣ መረጃዎችን እንሰጠው ነበር። የአብን መዋቅር በሀገሪቱ በሁሉም ቦታ ላይ በቢሮ ደረጃ እንኳ ባይሆን በግለሰቦች ደረጃ በስብስቦች ደረጃ ስላሉ የሚደርሱን መረጃዎች በተገቢ ሁኔታ እያጠናቀርን እዚህ አካባቢ ስጋቶች አሉ፣ እንደዚህ አይነት መረጃዎች አሉ፣ አሁን አብን መንግስታዊ ስልጣን የለውም፣ ሆኖም ግን የአብን አባላት በየአካባቢው ስላሉ የተለያዩ መረጃዎችን እናገኛለን፣ አብን ደግሞ ስልጣን እስኪይዝ ድረስ የአማራ ህዝብ ጥያቄዎችና ጉዳዮች የህልውና ጥያቄዎች ስለሆኑ ለምርጫ ፍጆታ ብቻ ለመወዳደሪያ የሚያገለግሉ ስላልሆኑ አሁን በስልጣን ላይ ያለው አካል እልባት ሊሰጣቸው ይገባል የሚል አቋም ይዘን ብዙ ጥረቶችን አድርገናል። አሁን በቅርቡ እንኳን በኦሮሚያ ክልል ሰፊ ጥቃቶች በአማራው ህዝብ ላይ ሲፈጸሙ ቀድመን ዋርን አድርገን ነበር። በነገራችን ላይ ማስጠንቀቂያዎችን ሰጥተን ነበር። አሁን ህዝባችንን ማያዣ ለማድረግ የሚንቀሳቀሱ ጽንፈኛ የፖለቲካ ኃይሎች ስላሉ ቀድሞ ልዩ የመከላከል ፓኬጅ ሊሰራ ይገባል የሚል ግልጽ የሆነ በመግለጫም ብቻ የታጠረ ሳይሆን በመግለጫ ወጥተነዋል። ኢንፋክት በአካልም ጭምር ቤተ መንግስት ድረስ ሁሉ ቀጠሮ ይዘን ገብተን አሳውቀናቸው ነበር። ያ እንግዲህ እኛ ሪኮመንድ ባደረግነው መልኩ መፍትሄ አላገኘም እና ከዛም በተጨማሪ ግን መሬት ላይ የደረሰውን ጥቃት ሁሉ ኮምፓይል በማድረግ መረጃዎችን በማጠናከር ከዛ ወንጀሉ ደግሞ በትክክለኛ ስሙ ይጠራ፣ ይሄ የዘር ማጥፋት ወንጀል ነው፣ እኛ አይደለንም ስም እየሰጠን ያለው ህግ አለ፣ ታቅዶና ታስቦ የተደረገ ቅስቀሳን መሰረት አድርጎ ነው የተፈጸመው፣ በዛው አግባብ ነው የተፈጸመው። ስለዚህ የአእምሮ ክፍሉንም የድርጊት ክፍሉንም የሚያሟላ በዓለም አቀፍ ህግ መሰረት 1948 ጄኖሳይድ ኮንቬንሽን መሰረት የዘር ማጥፋት ወንጀል ነው ፕሮፐርሊ ሊባል የሚገባው የሚል አቋም ነበረን እና በዛ በኩል በኦሮሞ ብልጽግና ቻፕተር በኩል ይሄ በብዙ ምክንያቶች ስላልተፈለገ የአማራውን ጥያቄ የአማራው የብልጽግና ቻፕተርም ተቀብሎ የእኛን አቋም ሳይሆን መቀበል ሳይሆን ድሮ የህወሓት ሎሌ እንደነበረው አሁንም ደግሞ ለዚህኛው ለኦሮሞ ክንፍ ሎሌ በመሆን የሚሰጠውን ትእዛዝ ብቻ ተግባራዊ የሚያደርግ ድርጅት ሆኗል። አንፎርቹኔትሊ ማለት ነው። ሶ እኛ መንግስት አይደለንም፣ ገና ንቅናቄ ነን። ህዝባችንን እያደራጀን ነው። ህዝባችንን በምን ተፈርጆ እየተጠቃ እንደሆነ ሰፊ የማስተማር ስራዎችን ሰርተናል፣ የማደራጀት ስራዎችን ሰርተናል። በአማራ ክልል በአራቱ ግዛቶች ብቻ የታጠረን ፖለቲካ አይደለም፣ በመላ ኢትዮጵያ ያለ የአብን አደረጃጀት ነው ያለን። በየቦታው የሚከሰቱትን ነገሮች ሁሉ በጊዜው ከመከሰታቸውን በፊት መረጃዎችን እናገኛለን። በመንግስት በኩል ግን ከፍተኛ ዳተኝነት አለ። የሰብአዊ መብት ጥሰቶችን በተለይ የአማራውን በተመልካችነት ነው የሚታደማቸው እና እንኳን ቀድሞ መከላከል ይቅርና እልባቶችንም የሚሰጥ አይደለም፣ ጥቃቶችንም እውቅና እየሰጠ ያለ መንግስት አይደለም። የራሱ የመንግስት መዋቅርም ደግሞ በዚሁ ውስጥ በሰፊው እየተሳተፉ እንደሆኑ እየተገነዘብን ያለበት ሁኔታ ነው ያለው እና እኛ በእኛ በኩል መንግስት አለመሆናችን ታሳቢ ተደርጎ ግን እንደ ፓርቲ እንደ ንቅናቄ የምንችለውን ሁሉ እያደረግን ያለ ነው እና አብን ባይኖር ኖሮ ሆነስትሊ ስፒኪንግ ኦሮሚያ ክልል የነበረው ጭፍጨፋ 2-3 እጥፍ ሊደርስ ይችል ነበር። እኛ ያለው ነገር ደግሞ ተሰሚነት አግኝቶ ቢሆንና በተለይ የአማራው ብልጽግና ቻፕተር ደግሞ በትክክለኛ ለአማራው ህዝብ የቆመ ድርጅት ሆኖ እኛ እሱ ጋር አብረን መስራትና የአማራውን ህዝብ ቁመና ከፍ ማድረግ ጥቃቶችን መከላከል በሚቻልበት አግባብ አብረን እንድንሰራ ያቀረብነውን ጥያቄ ተቀብሎ እንቅስቃሴ አድርገን ቢሆን ኖሮ ብዙዎቹ ችግሮች ቀድሞ ይቀረፉ ነበር የሚል ግምት ነው ያለን እና ጥያቄው ላይ አንድ ታሳቢ እንድደረግ የምንፈልገው አደፓ የአማራውን ህዝብ ጥያቄ ለማስመለስ ከመናገር ባለፈ መንግስታዊ ስልጣንን የያዘ ኃይል ነው፣ ሀገራዊ ስልጣንን የያዘ ኃይል ነው፣ የክልል ገንዘብን ጠመንጃን አዛለሁ የሚል ኃይል ነው እና በፌዴራሉም መንግስት ውስጥ ደግሞ የራሱ ድርሻ አለኝ የሚል አካል ነው እና በዋናነት ይህ ድርጅት ነበር መስራት ያለበት። እኛ በዚህ ረገድ እንደ ተፎካካሪ እንደ ተቃዋሚ ፓርቲ ሳይሆን ለአማራው ብልጽግና የህዝባችንን ጥያቄዎች ስልጣን ላይ እስካለ ድረስ ማስመለስ እንዲችል እገዛ ማድረግ አለብን በሚል ሰፊ ስራዎችን ሰርተናል። ይሄ ማንንም ከመውደድ ምናምን ሳይሆን ህዝባችንን ከመውደድና ሀገራችንንም ከመታደግ አንጻር ይዘን የሰራነው ስራ ነበር። አንፎርቹኔትሊ አልተሳካም እና አብን የሚችለውን ሁሉ እያደረገ ነው። በቀጣይም ሁሉንም ነገር ያደርጋልና የምንችለው ነገር ምንድን ነው? ቅድመ ማስጠንቀቂያ ወይም ደግሞ የዋርኒንግ ሲስተሞችን ተጠቅመን ለመንግስት ማሳወቅ ነው። መንግስት ነው ወታደርና ፖሊስ ስምሪት የሚሰጠው። ከዛ ባለፈ ግን ወንጀሎቹ ተድበስብሰው እንደ ድሮ እንዳይቀሩ፣ ምክንያቱም የአማራ ህዝብ ከመጠቃቱም ባለፈ ጥቃቶቹና መገፋቶቹ የሚዲያ ዘገባ የሚነፈጉበት ሁኔታ ነበር። ያ አትሊስት አሁን እንዲቀር መሬት ላይ ሁሉ ግልጽ ስምሪት አድርገን ሰነዶችን በአግባቡ የማጠናከር ስራዎችን ሰርተናል። ለሚመለከታቸው ባለድርሻ አካላት ሁሉ ተገቢውን መረጃ በሀገር ውስጥም በውጭ ሀገርም እያደረስን እንገኛለን። ተጠያቂ መሆን ያለበት ሁሉ ተጠያቂ እንዲሆን ደግሞ አጠናክረን የምንሰራ ነው የሚሆነው እና አንድምታ ሊወሰድ የሚገባው ይህንን ሰፊ ጥቃት በየአካባቢው በተቀናጀ መልኩ የሚፈጸም የመንግስት መዋቅር ያለበት አማራ ጠሉ ኃይል ሁሉ ይህ ሁሉ አስተያየት ተፈቅዶለት አማራውን የሚያጠቃበት ምህዳር ነው ያለውና በጣም ውስብስብ ነው። እዚህ ሀገር እንግዲህ ማንኛውም ፖለቲካ አማራውን ታሳቢ ያደረገ ማጥቃት ላይ ታሳቢ ያደረገ ፖለቲካ ነው እየተሰራ ያለው፣ መንግስትም ጨምሮ ማለት ይቻላል። በዚህ አውድ ነው እንድታይ የምንፈልገው እና
አቶ ዩሱፍ ጌታ አሁን ሲናገር ካልተሳሳትኩ አሁን ሲናገሩ አብን ባይኖር ኖሮ ምንድነው የተፈጸመው ግድያ ሁለት ሶስት ጥፍ ይሆን ነበር ብለው ነበር። አጠራ አርገው እንዴት አርጎ ነው ሊቀንሰው የቻለው? አጠራ አርገው
አንደኛ ኢሚዲየትሊ መንግስት ጋር በመገናኘት ጥቃቱ ከመፈጸሙ በፊት ዋርኒንጋችን ተሰሚነት አላገኘም። ከዛም በኋላ ግን እኛ እንደ ፖለቲካ ኃይል እንግዲህ በኢትዮጵያዊነትና በህዝባችን መካከል ያሉትን ኢንተረስቶች አቻችለን ለመስራት እንቅስቃሴ እያደረግን ቢሆንም ባላንሱን ለመጠበቅ እየተቸገርን ነው። ህዝባችን የብቻው ተነጥሎ መንግስት ባለበት ሀገር የዘር ማጥፋት ወንጀል እየተፈጸመበት ነው። ስለዚህ ለህዝባችን ግልጽ ጥሪ እናደርጋለን። ከዚህ በኋላ ችግሮች የሚፈጠሩ ከሆነ እና ችግሩን መንግስት ደግሞ ሰክሰስፉሊ በህግ የበላይነት ማዕቀፍ አይቶ መፍትሄ የማይሰጥ ከሆነ የሚል ግልጽ መልእክት አስተላለፍን። ቤተ መንግስት ገብተን ኦሮሚያ ክልል ለምሳሌ ወንጀሉ ከተፈጸመ በኋላ በሚቀጥለው ቀን። ስለዚህ አንደኛ መንግስትን ዋርን በማድረግ ሁለተኛ ነገር መሬት ላይ ራሱ የእኛ መዋቅሮች ጥቃት ሊሰነዘሩ የሚችሉባቸውን ስፖቶች ለእኛ ይሰጡን ስለነበር ለመንግስት መረጃዎችን ሰጠናል በጊዜው።
ኦኬ
ሊፈጸሙ የሚችሉ አያ እና ከዛ በኋላ ደግሞ በዚህ ሂደት በመንግስት መዋቅር ጭምር በወረዳ በከንቲባ ጽህፈት ቤት ደረጃ በዚህ ባርሲ በሻሸመኔ በባሌ አካባቢ ሁሉ የተሳተፉትን የኛ ልጆች ሁሉ ስፖርት ስላደረጓቸው እዛው ስለሚኖሩ ስላያቸው መረጃዎችን ለመንግስት ሰጥተናል እና በዛው አግባብ ኃላፊነት እንዲወስዱ እስር እንድታዘዝባቸው ሁሉ የተደረጓሉ። አብን በዚህ ረገድ የተሳተፈ መሆኑን ለመግለጽ ያክል ነው።
ተግባባን። በቅርቡ የኢትዮጵያ ፓርላማ ቀኑን ባይወስንም ምርጫ ይደረጋል ብሏል። ስለ ምርጫው መደረግ ፓርቲያችሁ ምን ይላል? ዝግጁስ ናችሁ ወይ? በነገራችን ላይ ባለው የፖለቲካና የኮሮና ጭምር ቀውስ እንደ ልብ ተንቀሳቅሶ ምርጫ ማድረግ ይቻላል ወይ? ባለፈው ምርጫው ሲተላለፍ ተስማምታችሁ ነበር ወይ? አሁንስ ምርጫው ይደረጋል ሲባል ተስማምታችኋል ወይ? ከተስማማችሁስ ምን ለውጥ ታየ በኮሮና ላይ ለምሳሌ?
በጣም ጥሩ ጥያቄ ነው። በመጀመሪያ ከምርጫው ጊዜ ማለቅና በጊዜው የመተላለፍ ጉዳይ ላይ ውሳኔ ሊሰጥ በነበረበት ሁኔታ ላይ የአብን አቋም ምን ይመስላል የሚለውን ትንሽ ልናገር። አብን በወቅቱ ምርጫ መተላለፍ አለበት የለበትም፣ በዚህ ሁኔታ የኮሮና ወረርሽኝ ባለበት ሁኔታ ምርጫ ማከናወን ይቻላል አይቻልም በሚል ሀገራዊ ጉዳይ ሆኖ በመጣበት ወቅት እንደ አብንኛ የስራ አስፈጻሚው እና አመራሮቹ በአጠቃላይ ጉዳዩን ፈተሽን ቁጭ ብለን ማለት ነው እና እኛ ኮሮና ወረርሽኙ እጅግ በጣም አስጊ የነበረበት ገናም በደንብ በሽታውም ያልታወቀበት እና ወደፊትም ሊሆን እንደሚችል ሀገራዊ ከተም ያልነበረበትና ታንክ ወይም በከፍተኛ ስጋት የተፈነበት ሁኔታ ነበር እና በሽታውን በተመለከተ ስጋቶች ነበሩ። ሆኖም ግን ምርጫ ይተላለፍ አይተላለፍ የሚለውን ጉዳይ ስናይ የህገ መንግስት ጥያቄ ነበር። የህገ መንግስቱ ምን ይሁን በማሻሻል ነው በመተርጎም ነው ወይስ አስቸኳይ ጊዜ አዋጅ በመጣል ነው ምናምን የሚሉ በርካታ የህገ መንግስት ጥያቄዎች ነበሩ። እኛን አካዳሚክ ኢንተረስት እንደዚሁም እንደ ፖለቲከኛ እንደ በህጉም ጉዳይ ላይ በህገ መንግስታዊ ጉዳዮችም ላይ ኢንተረስት እንዳለው አካል ፈተሽ ናቸው። ግን በመጨረሻ ምንድን ነው አቋማችን የነበረው? አሁን የኛ ጉዳይ ሞር ኦፍ ፖለቲክስ ነው፣ ፖለቲካ ነው። ስለዚህ ጉዳያችን የሚሆነው አንደኛ የአማራውን ህዝብ ኢንተረስት መሰረት ያደረገ፣ ሁለተኛ ደረጃ ደግሞ የሀገራችንን አንድነትና ቀጣይነት መሰረት ያደረገ፣ ሁለቱን ደምረን የትኛውን የፖለቲካ አቋም ነው መያዝ ያለብን? የህግ ክርክሩ ለባለሙያዎች የሚተው ሆኖ እኛም የራሳችን ምልከታ እንዳለ ሆኖ በዋናነት ግን እኛ የምንይዘው ፖለቲካዊ ነው። ስለዚህ አሁን ያለው የኃይል አሰላለፍ ምን ይመስላል የሚል የቢሆንና የኃይል ትንተና ነው የሰራ ነው። በዚህ ረገድ በሰፊው የመቀናጀት ስራዎች በኢትዮጵያ ፖለቲካ ውስጥ ያየ ነው። በህወሓት በሰሜን በኩልና በጽንፈኛ የኦሮሞ ኃይሎች አካባቢ ሰፊ ትብብር እየተደረገ መሆኑን ተገነዘብን እና ምርጫ መተላለፍ የለበትም፣ የሽግግር መንግስት መዋቀር አለበት የሚል አቋም በሰፊው ሲንጸባረቅ፣ ስለዚህ የእነዚህ ኃይሎች ጥምረት ደግሞ በታሪክም እንደታየው አሁንም ደግሞ አማራ ጠልነት ቋሚ ማደራጃቸው እንደመሆኑ መጠን ሚኒመም ያብን ስምሪት መሆን ያለበት አማራ ጠሉ ኃይል ሀገራዊ የማዕከላዊ ፖለቲካውን መቆጣጠር የማይችልበትን መንገድ መዝጋት ነው። ቤስት የሚባል አይዲያል የሚባል አማራጭ አልነበረንም። በኃይል አሰላለፉም ረገድ ግን በአንጻራዊነት ከመጥፎቹ መካከልም ቢሆን የተሻለው አካሄድ ምንድን ነው መሆን ያለበት? በተጨማሪ ደግሞ ምርጫ እንደ ጎል አይደለም፣ ምርጫ ሚንስ ነው፣ ወደሆነ መንገድ የሚወስደን ነው። ስለዚህ ከዚህ ይልቅ ከኤሌክቶራል ዴሞክራሲ ጽንሰ ሀሳብ ይልቅ በዚህ ሀገር ዴሊብሬቲቭ የሆነ ዴሞክራሲ፣ ሰፊ የሆነ መቃቃር፣ ብሔራዊ መፋለሶችም ስላሉ የሀገር አንድነትም አደጋ ውስጥ ስላለ ሁሉንም ያሳተፈ አካታች የሆነ የሰለጠነ ብሔራዊ ውይይትና ድርድር መደረግ እንዲችል በዛ መካከል ህገ መንግስት መሻሻል የሚችልበትን መንገድ መንግስት እንዳከናውን ግን የማንፈልገውና እንደጠበቅነውም ደግሞ የለውጥ ሂደቱን መምራት ያልቻለ ይልቅም እንደውም ወደ ሌላ ወገን ያዘነበለ ዘረኛ የሆነ የብልጽግና ፓርቲ የሚመራው መንግስት ቢሆንም ከሌሎቹ እጅግ በጣም ጽንፍ የረገጠ የአማራ ጠልነት ያላቸው ኃይላት በአንድ ላይ ልክ እንደ 1983ቱ በአንድ ላይ ከመጡ አማራው ካለበት ሁኔታ ካለው ስርጭት የፖለቲካ አደረጃጀቱ አቅሙ ገና በፖለቲካ ረገድ ያለው ቁመና ፈተሽ ነውና መልሶ ሁለተኛ የታሪክ ስህተት እንዳይሰራ ይህንን በር የመዝጋት ስራ ነው እንግዲህ እኛ መስራት አለብን ብለን ያለውና የሽግግር መንግስት ሳይሆን የሚያስፈልገው የሽግግር ጊዜ ተሰጥቶ ብሔራዊ መግባባትና የህገ መንግስት ለውጥ እንዲሁም የህዝብና በቆጠራ ሂደቶች በተለያዩ ክልሎች ያሉ ህዝቦች ለምሳሌ በሰፊው አማራ የተሰራጨባቸው አካባቢዎች ያሉት እስካሁን ሲደርስባቸው የነበረውን ጉዳት የሽግግር ፍትህ ትራንዚሽናል ጀስቲስ ሁሉ ተካሂዶ ሀገራዊ ልባት እንዲመጣ በሚል ነው አቋም ይዘን የነበርን እና ቦተም ላይ ነው ምንድን ነው አማራውን የሚያጠቃው ኃይል አሸናፊ ሆኖ የማዕከላዊ መንግስቱን ዳግም መቆጣጠር እንዳይችል ማድረግ የሚል እሳቤን ይዘን ነው እና
ስለዚህ የወሰናችሁት ያን ጊዜ ይተላለፍ ሲባል ስምምነት ነበራችሁ ማለት ነው። በእናንተ በኩል ባጭሩ ምርጫው ይተላለፍ አሁንስ ደግሞ ምርጫው ይደረጋል ጊዜው ባይወሰንም ሲባል ተስማምታችኋል? ይስማማችኋል? ለዚህ ምርጫ
አሁን
ሁኔታው ተሟልቷል?
የፌዴሬሽን ምክር ቤት ህገ መንግስቱን ሲተረጉም መጨረሻ ላይ ምርጫው ይተላለፍ ሲል የዓለም ጤና ድርጅት WHO የበሚሰጠው መረጃ መሰረት የኢትዮጵያ የጤና ሚኒስቴር በሚያቀርበው መረጃ መሰረት የምርጫው ጊዜ ከዘጠኝ ወር እስከ አንድ አመት ባለ ጊዜ ውስጥ ይካሄዳል የሚል ነበረ ውሳኔው። የጤና ጥበቃ ሚኒስቴር ወይም የጤና ሚኒስቴር በመካከል መጥቶ ተገቢ ሁኔታዎችን በጠበቀ አግባብ ምርጫ ሀገራዊ ምርጫውን ማከናወን ይችላል የሚል ይፋዊ መግለጫ ሰጠ። የኢትዮጵያ ፓርላማ የሕዝብ ተወካዮች ምክር ቤትም የምርጫ መካሄዱን ጉዳይ ውሳኔ ሰጠ። እዚህ ላይ ብዙ ነገር መነጋገር ይቻላል። ኢትዮጵያ ውስጥ የተቋማት ነጻነት አለ? የጤና ጥበቃ ሚኒስቴር በእርግጥ የጤናውን ሁኔታ ኢንዲፔንደንትሊ አሰስ አድርጎ ነው ወይ ይህንን አቋም የገለጸው የሚለው እኛም ጥያቄ አለን። ግን በዋናነት ሌላ መንገድ የለውም ከጤና ሚኒስቴር ውጭ ደግሞ ሌላ ይህንን ዲክሌር ማድረግ የሚችል የለም። ዞሮ ዞሮ እኛ ኤሌክቶራል ይሄ አንድ ምርጫ ለኢትዮጵያ ልባት ያመጣል የሚል አቋም የለንም። ይሄ በተደጋጋሚ ነው የገለጽ ነው። እዚህ ሀገር ሰፊ የሆነ ማህበረ ፖለቲካዊ መፋለሶች ስላሉ የቆዩ የትርክት የኮንስቲቱሽን የህግጋት የፖሊሲዎች የፕሮግራሞች የህዝብ አጠቃላይ የሰላምና የደህንነት ጉዳዮች ሁሉ የኢኮኖሚ ጉዳዮች ሁሉ እልባት ማግኘት በሚችሉበትና ዘላቂ ሰላምና ፍትህ ማረጋገጥ በሚቻልበት ሁኔታ ሰፊ ምክክር መደረግ አለበት የሚል አቋም ነው ያለን። በዛ መንገድ ነው እልባት ማምጣት የሚቻለው። በዚህ ውይይት የሚሳተፉት ሁሉም ስቴክሆልደሮች ሆነው ኦል ኢንተረስት ግሩፕስ ሪፕሬዘንትድ ሆነው አዲስ ማህበራዊ ውል መግባት መቻል አለብን፣ አማራ ትርክቱን ድናውንስ መደረግ አለበት፣ ለሀገሩ የከፈለው ዋጋ እውቅና መሰጠት አለበት፣ የደረሰበት ደግሞ ካውንት ተደርጎ ኃላፊነት ሀገራዊ ኃላፊነት ሊወሰድ ይገባል። ምክንያቱም ሀገራዊ ፐርሶኔልንና ሪሶርስን በመጠቀም ነው አማራ ሲገፋና ሲጨቆን ሲገደል ዲስክሪሚኔት ሲደረግ የቆየው የሚል አቋም ነው የነበረን እና በመንግስት በኩል እዚህ በቃል ደረጃ አልፎ አልፎ ብሔራዊ ውይይት የህገ መንግስት ለውጥ ምናምን የሚላቸው ነገሮች አሉ። ግን ዝርዝር ይዘታቸውንና እኛ በምናቀርበው ስኪል መሰረት ነገሩን በጽናትና ለውጥ ለማምጣትም ደግሞ የተደራጀ ፍላጎት የለውም። እንዱ ሊፕ ሰርቪስ ነው ማለትም ይቻላል።
ላቋርጥ በማቀብ ይቀጥሉበታል። አጠራርም ጊዜውም እያጠረ እየሄደብን ነው። ይህንን የውይይቱን ማለትም በመንግስትና በተቃዋሚ ድርጅቶች ወይም ዴሞክራቲክ ኃይሎች መካከል የሚደረገውን ውይይት በተመለከተ አንድ ሁለት ውይይቶች ተደርገዋል መሰለኝ ጠቅላይ ሚኒስትሩ ቢሮ። እንደውም ከአንድ ከሳምንት ከምናምን በፊት ሌላ ስብሰባ ተጠርቶ አንዳንድ ድርጅቶች አንገኝም ብለዋል። ለምሳሌ የኢዜማ አልገኝም፣ ይሄ ለይስሙላ የሚደረግ ነው፣ የአንድ ሰው ዋን ማን ሾው ነው የሆነው ብለው ነበር። እናንተ ትገኛላችሁ? በእንደዚህ አይነት ስብሰባ ተገኝታችሁ ታውቃላችሁ?
እኛ በወስላችን አማካኝነት ተገኝተናል። ምን ሁሉንም መድረክ እኛ መድረኮችን ቦይኮት አላደረግንም እስካሁን። ግን የራሳችን ካራክተራይዜሽን አለን በእያንዳንድ ጉዳይና እኛ ያቀረብነው በጣም የተደራጀ ሁሉም ስቴክሆልደሮች ያሉበት ማንንም ያላገለለ ብሔራዊ ሪዞሉሽን ማምጣት ነው። ሆኖም ግን አሁን በጠቅላይ ሚኒስትሩ ኢኒሽቲቭ የተወሰደው ብሔራዊ ውይይት የሚባለው ዶክመንትም ከማቅረብ አንጻር ውይይቶችም ከመደረጋቸው አንጻር ዝም ብሎ ቼሪ ፒክ የሚደረግ ለይስሙላ ምናልባትም ለሌላ ፍጆታ የታሰቡ ሌላ ወሳኝ የሆኑ ለምሳሌ እና ኢኒሽት የምናደርጋቸው የፖለቲካ እንቅስቃሴዎች ተዳፍነው እንዲቀሩ ዝም ብሎ በዲስከሽን ሌቭል ምንም አይነት ሪዞሉሽን የማይወጣቸው ሂደቶች እንደሆኑ ነው እንግዲህ እየተደረገ ያለው እና ይሄ በዚህም ብቻም ሳይሆን በበርካታ ጉዳዮች ላይ ያየነው ነው ያለ ነው እና የሰላሙን ሁኔታ የህግ የበላይነቱ ጉዳዮች ላይ ህዝብ እየደረሰበት ያሉትን ዘርፈ ብዙ ጥቃቶች ከተፈጥሮ አደጋ ጭምር መንግስት እውቅና አይሰጥም፣ ኮምፓሽንም የለውም። ሶ አጠቃላይ የፖለቲካ ሂደቱ ለህዝብ ስሜት አልባነት የሆነ ጄኒውን የሆነ ሪፎርም ማድረግ ሳይሆን በቅር እና በሪቶሪክ ብቻ የተገደበ ሆኖ ነው ያገኘ ነው እና እንደዚህ አይነት መሰረታዊ ጉዳዮች ማን ማንን ማካተት እንዳለባቸው፣ የትኞቹ ባለሙያዎች ሰነዶችን እና የጥናት ጽሁፎችን ማቅረብ እንዳለባቸው ሰፊ ውይይት እና ጊዜ ተሰጥቶት መሰራት ያለበት ነው እና የአንድ ቀን የአንድ ጀንበርም ስራም አይደለም ፎር ዛ ማተር እና አለባብሶ ለማለፍ በቂ ጊዜ አልተሰጠበት። ግን ዝም ብሎ ለዜናና ለሚዲያ ፍጆታ ብቻ እየዋለ ነው ያለው። እኛ እንደምንገነዘበው
አቶ ዩሱፍ ሰዓት እያጠረብኝ ነው። አሁን አንድ ሶስት ጥያቄዎች አሉኝ። አጠራቅ ነው ቢመልሱልኝ ጌታዬ እጅግ በጣም አመሰግናለሁ። ስለ ህግ የበላይነት ያነሱ መስሎኛል አሁንና ኢትዮጵያ ውስጥ ስላለው የህግ የበላይነት ፓርቲያችሁ ምን አይነት አመለካከት አለው? ፍርድ ቤት ይለቀቅ ያለውን የፖለቲካ መሪ ፖሊስ አለቅም የሚልበት ሀገር ውስጥ የህግ የበላይነት አለ ማለት ይቻላል ወይ?
እሺ ፈተና አድርጌ አንድ ወሳኝ ጥያቄ ጠይቀኝ ነበር የምርጫው ጉዳይ ላይ እና ምርጫውን እኛ እንሳተፋለን ነው። ቅድም እንደነገርኩ የምርጫው ጉዳይ ብቻውን ልባት ያመጣል ለሀገራዊ ልባት ያመጣል ብለን አይደለም። ነገር ግን አሁን አማራው በታሪክ ለመጀመሪያ ጊዜ አማራዊ ምርጫ ያደርጋል። በልጆቹ ተሰብስበው በማይዘልፉት ብቻ ሳይሆን ተሰብስበው በፓርላማም ይሁን በማንኛውም ጉባኤ መብቶቹን ለማስከበር ሰፊ እንቅስቃሴ የተቀናጀ እንቅስቃሴ ማድረግ የሚችሉ ልጆችን ለመጀመሪያ ጊዜ ወደ ማዕከል ማምጣት የሚቻልበትን ምህዳር ለመፍጠር ነው። በዚህ ሂደት በርካታው የአማራ ድምፅና የአማራ አጠቃላይ ሪፕሬዘንቴሽን እንደማይሟላ እናውቃለን። ግን የሆነ አማራዊ ኮር ኃይል ወደፊት የተቀናጀና የተጠናከረ ፖለቲካ ትግል ማድረግ የሚችል ወደ ማዕከል ለማምጣት ነው ሀሳባችን። ይህንን ቦይኮት ማድረግ እዚህ አለመሳተፍ አጠቃላይ ቮይድ ነው የሚፈጥረው የሚል አቋም በመያዝ ነው። ወደ ሁለተኛው ልምጣለን። የህግ የበላይነት ጉዳይ እንደውም ቀደም ሲል ህወሓት በነበረበት ስልጣን በያዘበት ወቅት ህወሓት በቀጥታ ሰብአዊ መብት ጥሰት ላይ ይሳተፍ የነበረ ድርጅት እንደሆነ የሁላችንም የምናውቀው ነው። በለውጥ ሂደቱ መጥቻለሁ ወይም የሀገር ስልጣን ይዣለሁ የሚለው አሁን የብልጽግናው ፓርቲ የሚባለው ደግሞ በተቃራኒው ሌሎች እንደውም አብዛኞቹን እሱ እየጠራ የሰበሰባቸው ጽንፈኛ የፖለቲካ ኃይሎች ወደ ሀገር ውስጥ ያስገባቸው ኃይሎች ሰፊ የሆነ ሰብአዊ መብት ጥሰትን በሚፈጽሙበት፣ ኢኮኖሚክ ሳቦታጅ በሚፈጽሙበት፣ የደህንነት ስጋት በሀገሪቱም በህዝባችንም ላይ በደቀኑበት ሁኔታ በሰፊው በዚህ ሁለት ዓመት አሁን ሁለት ዓመትም ስላለፈው ወደ ሶስተኛ ዓመት እየመጣ ነው። በዚህ ሂደት ቁጭ ብሎ ታዛቢ ነው። ሚኒማል የሚባለውን የመንግስት ኃላፊነት እየተወጣ አይደለም። ስርዓት የህግ የበላይነት አብሶሉትሊ ዜሮ ነው ማለት ይቻላል። እና የህግ የበላይነት የለም። አሁን አንዳንድ ሁኔታዎች ላይ የተለወጠ ነገር ያለ ለማስመሰል የሚደረገው ጥረትም ትክክል አይደለም። በስልጣኑ ላይ የመጡበትን ኃይሎች ብቻ ቶለሬት እንደማያደርግ ያሳየበት ኢንሲደንት ነው። ምክንያቱም ወጥ በሆነ መንገድ በቀጠለ መንገድ እና ኮንሲስተንት በሆነ መንገድ አይደለም የህግ የበላይነት እዚህ ሀገር እየተከበረ ያለው። እና የህግ የበላይነት ማለት ማንም ሰው ከህግ በላይ እንዳይሆን መንግስትን ጨምሮ፣ ነገር ግን ጽንፈኛ ኃይሎቹ ሰፊ ስምሪት አላቸው። የራሱ ደግሞ የመንግስት አካላት በተለይ የታችኛው መዋቅር የላይኛውም በአብዛኛው የህግ ጥሰት ውስጥ የሰብአዊ መብት ጥሰት ውስጥ እየተሳተፈ ያለበት ሁኔታ ነው ያለው። ጥሪዎችንም የሚያደርጉ የክልል አመራሮች ሁሉ አሉ። የህዝብን ደህንነትና አጠቃላይ ሁኔታ የሚረብሹ ለጥቃት የሚጋብዙ ንግግሮችን ሁሉ ስምሪቶችን የሚሰጡ እንዳሉ እየተረዳን ነው። እና የህግ የበላይነት ኦልሞስት የለም። እና በቅርቡ ለምሳሌ ኦሮሚያ ክልል እና አንዳንድ ቦታዎች ላይ የህግ የበላይነትን አስከብራለሁ፣ ከዚህ በኋላ የህግ የበላይነት ገዥ ነው ምናምን የሚሉ ንግግሮችን አስከትሎ አንዳንድ እርምጃዎችን ወስዷል። ራሳቸውን እንኳን ነጥለን ብናያቸው ሌሎች ደግሞ እዚህ ውስጥ ችግሩ በተፈጠረ ሰዓት ምንም አይነት የጥፋት እንቅስቃሴ ያልነበራቸውን በተለይም ደግሞ ለዲሞክራሲ ይሰራሉ ብለን የምናስባቸው ግን ከተደበቀው የመንግስት የፖለቲካ እንቅስቃሴ በተቃራኒ የቆሙ ለህዝብና ለሀገር የሚያስቡ የፖለቲካ ኃይሎችንም አብሮ ጨምሮ ለእስር የዳረገበት ሁኔታ ነው ያለው እና የህግ የበላይነት የለም ብለን ብንነጋገር የተሻለ ነው። የህግ የበላይነት የለም። አሁን ህዝብ ላይ የሚደርሰውን ጥቃት በየዕለቱ የቀጠለበት ሁኔታ ነው ያለው በሚል ቢገለጽ ይሻላል።
ሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ፓርላማው ቀርበው አንዳንድ መልእክቶችን አስተላልፈዋል፣ ለፓርላማውም ለህዝቡም ለህዝባቸውም። ከዛ ውስጥ ሁለቱን ላንሳና አጠር አጠር አድርገው ኮሜንት ያርጉልኝ። ስለ አዲስ ስለ መንግስት ስራ ስለ መግባት ስለ መከተር ሲናገሩ የመንግስት ሰራተኛ ለመሆን ከእንግዲህ ሁለት ቋንቋ ማለትም አማርኛና ኦሮምኛ ማወቅ ያስፈልጋል ብለዋል። ይሄ ነገር አንድን ህዝብ አያገልም? ትምህርት ቤት ሳይማሩ ኦሮምኛ ግድ ኮምፓልሰሪ ሰብጀክት ሆኖ ልጆች ከልጅነት ጀምሮ በአገሪቱ ሁሉ ቢማሩና በዛ ውቀት ቢኖራቸው ይሄ ጥያቄ ክራይቴሪያ ቢቀመጥ ቆንጆ ነበር። ግን ከመሬት ተነስቶ የመንግስት ሰራተኛ ለመሆን ኦሮምኛ ማወቅ ያስፈልጋል ሲባል እንዴት ነው ህዝቡን አያገልም ወይ? አንድ እሱ ነው። ሌላው የዚህ የመዝናኛ ቦታዎችን መስራት በተመለከተ ፓርላማውም ሆነ ማንም ገንዘብ ከየት እንዳመጣው ስንት እንዳወጣ ወዘተ ሊጠይቀኝ አይችልም የሚሉትን አንዳንድ ሰዎች ይሄ አይን ያወጣ ፈላጭ ቆራጭነት ነው፣ ሙስናን ያጠናክራል። ገንዘቡን ከየት መጣ? ምን ያህል ወጣ? ገንዘቡን የለመኑት በግላቸው አይደለም፣ አብይ አህመድ ስለሆኑ አይደለም። አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ስለሆኑ ነው፣ በህዝብ ስም ነው የተሰጣቸው። በግል ቢለምኑ ወዘተ የሚላሉና አጠር አድርገው እነዚህን ሁለት ጥያቄዎች መልሱ። ግን ከዛ የመጨረሻን ጥያቄ ያለኝ እንሰልባበታለን።
እሺ፣ አመሰግናለሁ። ያው ይሄ እነዚህ ሁለት ጥያቄዎች አልሶቻቸው የሚያሳዩት ያው እዚህ ሀገር ያለውን የህግ የበላይነት ዴፊሲት ነው፣ ጉድለት ነው። የዚህ ሀገር መንግስት በህግ የሚተዳደር መንግስት አይደለም። ከዛም በተጨማሪ ደግሞ ዘረኛ መንግስት ነው። በህግ የማህበራዊ ፍትህን ማምጣት ሳይሆን የጊዜያዊ የተረኝነት ስሜትን መሰረት አድርጎ በተቻለው መጠን ይህን የሚላቸውን ማህበረሰቦች ጠቅሞ ሌላውን ጎድቶ ማለፍ የሚል ፖለቲካ ነው የቆየ ነው። በፊት በትግራይ ኤሊቶች የሚተገበር አሁን ደግሞ በኦሮሞ ኤሊቶች እየቀጠለ ነው እና ጠቅላይ ሚኒስትሩ ያው የኦሮሞ ኤሊትና ከተቻለ ሌላውን ጁኒየር ፓርትነርስ አድርጎ የመቀጠል ሂደት ነው እና አዲስ አበባ ላይ በአጠቃላይ ያለው ሁኔታ የኢኮኖሚ ሳቦታዥ፣ አጠቃላይ የህዝቡን ሰላም እና እረፍት መንሳት ሂደት በመንግስት የሚከናወን ነው እና ጽንፈኛ ኃይሎችን ስምሪት ይሰጡ ነበር ቀደም ብሎ። አሁን እርስ በርስ የተጋጩበት ሁኔታ ነው ያለው። በዋናነት ግን የኦሮሞማ የሚሉት ፕሮጀክት አላቸው፣ አንደርላይንግ ፕሮጀክት እና ያንን ለማሳለጥ ሁሉንም ነገር ያደርጋሉ፣ በፌዴራል ስልጣናቸውን ጭምር ማለት ነው። ቤቶችን ህዝብ የከፈለባቸውን ለቅጥረኞቻቸው ሲያድሉ የኛ ለሚሏቸው ሁሉ ከጉጭ ሲያድሉ የቆዩት እና ያው በዚህ ረገድ ያለውን የሚታወቅ ነው። የኦሮምኛ ቋንቋን በተመለከተ እንግዲህ እንደው ወደፊት እንድለወጥ የምንፈልገውን ድርድር እንዲደረግበት የምንፈልገውን የኢፌድሪ ወይም የኢትዮጵያን ህገ መንግስት እንኳን ብናይ አማርኛ የፌዴራሉ ቋንቋ እንደሆነ ነው የሚያስቀምጠው። የአዲስ አበባ ክልል አስተዳደር የአዲስ አበባ መስተዳደር ሶሪ ቻርተርን እንኳን ብናይ አማርኛ የአዲስ አበባ ከተማ መስተዳደር ቋንቋ እንደሆነ ነው የሚያስቀምጠው። አሁን ከህግ ውጭ ነው ይህንን እየተናገሩ ያሉት። ኔጎሼት መደረግ ያለበት በሰፊው ምንድን ነው መሆን ያለበት የሚለውን ነገር ትተው ህገ መንግስቱን በአንድ የፖለቲካ መዋቅር ብቻቸውን ለእነሱ በሚጠቅምና በሚያገለግል አግባብ አሻሽለው ለመቀጠል ነው። እሱ የሚቻል አይደለም፣ ሰፊ ራሚፊኬሽንም ስላለው በእኛም በኩል ተቀባይነት ያለው አይደለም እና በእንደዚህ እና በተያያዥ ጉዳዮች ላይ ለመምከር አጠቃላይ የአዲስ አበባ ጉዳይን ጨምሮ ሀገራዊ የፖለቲካ ጉዳዮችን አቅጣጫ ለማስቀመጥ አብን የስራ አስፈጻሚ ስብሰባ ያደርጋል አሁን መጪው ቅዳሜና እሁድና በዛ ላይ መግለጫዎችንም የምንሰጥበት ይሆናል፣ ቋንቋውንም ጨምሮ ማለት ነው። እንዴት ህግ ወጥ እንደሆነና አድላይ እንደሆነ በምን ታሳቢ መነሻነት እንደሆነ ሁሉ በግልጽ እናስቀምጠዋለን። ለአጠቃላይ ለህዝቡ ተደራሽ እንደሆነ ማለት ነው። ይህ በመንግስት ፖሊሲ ህገ መንግስቱን መሰረት ያደረገ አይደለም፣ ህገ ወጥ ነው፣ ውድቅ መደረግ አለበት። ሌላው ይሄ የአዲስ አበባ ፕሮጀክቶችን በተመለከተ አንተው እንዳልከው ነው። እኛም ቀድመንም አብን መግለጫ ሰጥቶበታል፣ ፕሬስ ኮንፈረንስም ጠርተንበት ነበር። በርካታ ቢሊየን ገንዘቦች ናቸው እየፈሰሱ ያሉት። የኢኮኖሚ ታሳቢ ራሽናልም የለውም፣ አዋጭም አይደለም። አንድ ፕሮጀክት ለምን ተሰራ አይደለም በሌላው ምንለውና ግን ፕራዮሪታይዜሽን ሊኖር ይገባል። የጨረታ ትራንስፓረንሲ የለውም። ማን ተጫራች እንደሆነ አብዛኛው ፕሮጀክት እዚህ አዲስ አበባ አይታወቅም። ፈንዱም ከየት እንደሆነም አይታወቅም። በዋናነት እኮ መንግስት በህግ ረገጥ በህግ ጽንሰ ሀሳብ አንድ መንግስት ትራንስፓረንሲ እና አካውንታብሊቲ ሊኖረው ይገባል ለሚያደርገው ሁሉና ዲስበርስ ለሚያደርገው ገንዘብ ሁሉ ማለት ነው። ስለዚህ ይሄ አይመለከታችሁም የሚለው አውትሬጅስ ነው። ያው እኔ ከህግ በላይ ነኝ የሚል ንግግር ተደርጎ ነው ሊወሰድ የሚችለው። ሌላ ምንም መገለጫ የለውም። መሬት እኮ የህዝብ አይደለም እንዴ? ቢያንስ የሚሰሩበት ገንዘቡም ቢሆን እኮ አብይ አህመድ በግለሰብ ደረጃ አርን ያደረገው አይደለም እኮ። ሌላስ ደግሞ ተያያዥ የሆኑ የመታያ የጉቦ ግንኙነቶችስ ከሌሎቹ ዶነርስ ጋር ስላለመኖሩ ምንድን ነው ማረጋገጫው? እንዴ የህዝብ ተወካዮች ይህንን ቸካ ማድረግ ከሆነ ፍጹም አምባገነንነት ወይም የቶታሊታሪያን ዲክታተርሺፕ ያለበት አሰራር ነው ማለት ነው። ያንን ነው እንግዲህ ለህዝብ በይፋ ያረጋገጡ መንግስት ወዴት እየሄደ እንደሆነ ግልጽ ማሳያ ነው።
በመጨረሻም ጌታዬ አንድ ሁለት ደቂቃ አለኝ አሳጥረው። ስለ አዲስ አበባ የራስ ገዝነት ጥያቄ ምን አመለካከት አላችሁ? በመጀመሪያው ምንድነው የባልደራስ መያድ በጠራው ስብሰባ ላይ አልተገኛችሁም። በሁለተኛው መገኘታችሁን ሰምተናል። ከተሳሳትኩ ታረማለሁ። ምን ስምምነት ላይ ደረሳችሁ? ምንድነው በአዲስ አበባ ራስ ገዝነት ያላችሁ አቋም?
ያው እንግዲህ አዲስ አበባ በዋናነት አሁን ህገ መንግስቱም ላይ ግልጽ ያልሆነ የብልጽግናው ፓርቲ በተለይም የኦሮሞ ሴክሽን በኦሮሚያ ህገ መንግስት ጭምር ያስቀመጠው አዲስ አበባን ኦሮሞ ለማድረግ የሚደረግ እንቅስቃሴ አለ። በአጠቃላይ የኦሮሞ ድርጅቶች 13 አካባቢ የሚሆኑትን ተሰብስበው ይሄ የኦሮሞ ከተማ ነው፣ የኦሮሞ ህዝብ መሬት ነው፣ ሌላው ህዝብ በእኛ ይሁንታ ነው የሚኖረው እና የሚተዳደረው የሚል መግለጫ ሰጥተው ነበር። ይሄ ህጋዊም ሞራላዊም ታሪካዊ መሰረት የለውም። አብን ይሄን በግልጽ በሰነድም በፖለቲካ አቋም የሚመዘገበው እና የሚያስተጋባው አቋሙ ነው። በታሪክ አውድ መነጋገር ይቻላል። ማን ፕሪሚሽን ወይም ፕራዮሪቲ ራይት እንዳለው እሱም መነጋገር ይቻላል። ዋናው ግን የዚህ ሀገር ሁኔታ መፈታት ያለበት በዴሞክራሲ የሚኖረው ህዝብ ባለቤት የሆነ የኛና የነሱ የሚል የጥላቻ ዳይኮቶመስ የሆነ ፖለቲካ የሀገራችን ገዥ ፖለቲካ እንዳይሆን ነው የምንፈልገውና የአዲስ አበባ ህዝብ እየተበደለ ነው ያለው፣ እየተስፈራራ ነው ያለው፣ በመንግስት ጭምር የደህንነት ስጋት ውስጥ ነው ያለው። ብዙ ጭፍጨፋዎችን ተካሂደውበታል። የደህንነት ስጋትም አለበት። አንዱ የኦሮሞ ክልል ከአዲስ አበባ ጋር መስተዳድር ጋር ያለው ግንኙነት የህግ ዝርዝር የለውም። ስፔሻል ኢንተረስት ይሉታል። በጣም ተራ የሆነ ነገርና አንዱ ከህገ መንግስቱም ወደፊት በሚደረገው መሻሻል እንድነሳ የምንፈልገው ጉዳይ ይሄ ነው። ኦሮሞ የተለየ ስፔሻል ኢንተረስት እዚህ ጋር ሊኖረው አይችልም። እንደ ማንኛውም ጉዳይ የህግ ግንኙነቶች የሚሰሩ ሆኖ በህዝብ ደረጃ የተለየ ጥቅም የሚባል ነገር ሊኖር አይችልም። ስፔሻል ኢንተረስት የሚባለው ኒጋቶሪ ነው፣ ፎር ኦል ፖለቲካል ራሽናልስ ማለት ነው። ስለዚህ አግሬሲቭሊ ለመሄድ ነው እያደረጉ ያሉት። ይሄንን ለመቋቋም የኢትዮጵያ መድና ሆና አንድ ንጥል የፖለቲካ ሀሳብ ሳይሆን ሁሉም የኢትዮጵያ ህዝቦች በሰላም በዴሞክራሲ ራሳቸውን የሚያስተዳድሩበት የሚሰሩበት ያለ ጣልቃ ገብነት ልክ እንደማንኛውም ሜትሮፖሊታን ሲቲ የምትተዳደር ከተማ እንድትሆን ነው እኛ የምንፈልገው እና ሰፊ አማራ ህዝብም አለ። ፍላጎቱን ቅኝትም ደግሞ ይሄ ነው። በዴሞክራሲያዊ ስርዓት እኛ የምናጣው ነገር የለም። የአማራ ትግል ሌላ ወንድም ትግል መብቶች መጠበቅንም አብሮ መሄድ አለበት የሚል እሳቤ ነው ያለን እና ባልደራስ የሚያደርገውን እንቅስቃሴ እኛ እንደግፋለን። የእኛም የአብንም እንቅስቃሴ እዚህ ሰፊ መዋቅር አለው፣ ኮምፕሊመንታሪ ነው፣ አብሮ ሊሄድ የሚችል ነው። የሚጋጭ ነገር የለው። ሌላውም የዴሞክራሲ ኃይሎች ጋር በዚህ ጉዳይ አብረን ነው የምንሰራው ማለት ነው። ከባልደራስ ጋር ሰፊ ግንኙነት አለን። እስከ ጥምረት ድረስ እኮ አስበን አይ የተወሰኑ ከአዲስ አበባ ውጭ ባሉ ጉዳዮች የአማራው ስፔሻል የፖለቲካ ሙቭ ስለሚያስፈልግ የተወሰነ ይቆይ ተብሎ በምክር ቤት የተላለፈ ጉዳይ ነው እንጂ አብሮ እስከ መስራት ድረስ ነው የሚሆነው። በምርጫው ወደፊትም በቅንጅት አብረን ልንሰራቸው ከምንችላቸው ኃይሎች ውስጥ አንዱ ባልደራስ መያድ ነው። ይህ ምንም ጥያቄ የለውም። እሳቢያቸውም ከኛ ጋር የሚጋጭም ነገር የለውም። ሀገራዊ እሳቢውም ተመሳሳይ ነው። ሀገራዊ ኤንዱም ማለት ነው። ያልተገኘንበት አጋጣሚ አድሚኒስትሬቲቭ አጋጣሚ ነው። በአጋጣሚ ደብዳቤ የደረሰው የጽህፈት ቤት ክፍል ኦነስትሊ ነው የምነግርህ፣ ያው እኔ ስለማውቀው ማለት ነው። ደብዳቤውን ለሊቀመንበሩና ለምክትል ሊቀመንበሩ ሳያደርስ ተረስቶ ስለቀረ ብቻ ነው። ሌላ ምንም አይነት ግምገማን መሰረት ያደረገ ባልደራስ ጋር የሀሳብ ልዩነት፣ የርዕዮተ ዓለም፣ የአዲስ አበባን በሚመለከት የፖለቲካ ልዩነት ፍጹም የለንም እኛ እና እንደውም አሁን በቅርቡ ከምናደርገው አንዱ ምንድን ነው ሰፊ የሆነ በአመራር ደረጃ ከባልደራስ ጋር ግንኙነት ለማድረግ ነው ቀጠሮ ይዘን ነው አሁንም ያለ ነው እና አብረን ነው የምንሰራው። ምን ጥያቄ የለውም።
ጌታዬ፣ በመጨረሻ አንድ ደቂቃ ሰጥቶታለሁ ቢበዛ ሁለት፣ በውጭ ለሚኖሩ ኢትዮጵያውያን አድማጮቹ የሚያስተላልፉት አጠር ያለ መልእክት ካሉት።
በጣም አመሰግናለሁ። የኢትዮጵያ አጠቃላይ ሁኔታ ከቤት ወደ ማቶ የሆነ አንድነቷና ሰላሟ፣ ዴሞክራሲ ሂደቱ፣ አጠቃላይ ሉዓላዊነቱ መስቀለኛ መንገድ ላይ ነው ያለው። ስለዚህ ወደ በጎ መስመር ለማስገባት የሁላችንንም ርብርብ ይጠይቃል። የአማራውን ሕዝብ በተመለከተ የሁሉም ጽንፈኛ ኃይሎች እርስ በርስ እንኳ በተጣሉ ሰዓት ማተያዣ ማድረግ የሚፈልጉት የአማራውን ሕዝብ ነው። በጣም የሚያሳዝን ነው። ለሀገሩ የከፈለው ዋጋ እውቅና የተነፈገበት በጠላትነት የተፈረጀ ህዝብ ነው፣ በስሙት ትርክት መሰረት ማለት ነው። ስለዚህ አማራው ትግል ራሱን ታድጎ ሀገርንም ማዳን ነው። ከሌላ በጎ የፖለቲካ ኃይሎች ጋር አብሮ መስራት የሚያስችል ስትራቴጂክ አጋርነት መመስረት የሚፈልግ እንቅስቃሴ ነው የአማራው ህዝብ እንቅስቃሴ፣ በተለይም በአብን መስመር ሜንስትሪም የተደረገው። አማራው የኢትዮጵያ ወሳኝ አምድ ይሆን ዘንድ ኃይሉን ሁሉ ኮንሶሊዴት ማድረግ አለበት። የተከፋፈለ ጥንካሬ የሌለው የአማራ ኃይል አማራው ራሱንም እንዳያድን ነው የሚያደርገው። አማራው በሌለበት ሁኔታ ደግሞ ሀገራችንን ለጽንፈኛ እና ሀገርን ለመበታተን ብዙ ሜምበር ለማድረግ ለሚሰሩ ኃይሎች አሳልፎ መስጠት ነው የሚሆነው እና አማራውን ባለፈ ለሁሉም የሀገራችን ህዝቦች እንዲሁ በቡድን ደረጃ ብቻም ሳይሆን ራሳቸውን በማንኛውም ህዝቢውን ብሔረሰብን ይሁን አደረጃጀት ይሁን ስቃይ ማድረግ የማይፈልጉ በግለሰብ ደረጃ መብታቸው ሊጠበቅላቸው የሚገቡ በርካታ ሚሊዮን ዜጎች አሉ በኢትዮጵያ ውስጥ እና የዜግነት መብትንና የቡድን መብትን ባላንስ ያደረገ ኢኩሊብሪየሙን የጠበቀ ፖለቲካ መሰራት አለበት እና ለዚህ አማራው ኃይል በአንድነት መቆም አለበት። መናኛ በሆኑ ምክንያቶች ሃይማኖታዊ የሚሆኑ የመንደር እሳቢዎች የተከፋፈለ አማራዊ ኃይል አፎርድ ማድረግ አንችልም። ይሄ ለአማራውም ለኢትዮጵያም ሂስቶሪካል ጀንክቸር ነው እና ከቅርቃ ውስጥ የማውጣት የታሪክ አደራ የተጣለብን ወቅት ነው እና በትብብር በበጎ መንፈስ ለህዝባችንም ለሀገራችንም እንድንሆንና ይሄ የአንድ ቡድን የአንድ ግለሰብ ወይም የአንድ ስብስብ ስራም አይደለም እና ሁላችንም በአንድ ላይ የምንቆምበት ታሪካዊ አጋጣሚ ነው። ውጭ ያለው ኃይል በመደበኛ ፖለቲካ በቀን ከቀን ፖለቲካ መሳተፍ የሚችልበት ሁኔታ የለም። ነገር ግን በትምህርት፣ በሪሰርች፣ በምክር ቀርን ባደረጋቸው ሰፊ የፕሮፌሽናል ካፓሲቲዎቹ እገዛ እንዳደርግልን የኢኮኖሚ እገዛዎችንም በቻለው መጠን እዛም ያለው የኑሮ ሁኔታ የምንገነዘበው ነው። ሆኖም ግን እዚህ ካለው የተሻለ ነው። በተለይ በአማራው በኩል በኢኮኖሚም በሰፊው ዲስክሪሚኔት ሲደረግ ስትራክቸራል ቫዮለንስ ሲፈጸምበት የነበረ ህዝብ እንደመሆኑ መጠን ራሱ ድጋፍ ሊደረግለት የሚገባ ህዝብ ነው እና ለፖለቲካ ፓርቲዎች የሚያወጣው የሚያዋጣው ገንዘብን በእጁ ላይ አለ ማለት አያስችልም። ስለዚህ ድጋፋችሁ ኃይልን ነው። ጥያቄዎች ካሏችሁ ግን እንደዚህ ሰፊ ጊዜ ሳይጠይቅ ፔሪዮዲክ በሆኑ ወጥ የሆኑ ግንኙነቶችን ማድረግ እንደምንችል ካለ መግባት ነው። እግረ መንገድ
ከመጨረሴ በፊት አድማጭ አንድ ጥያቄ
አድማጮቻችን እንግዲህ ከ
አቶ ዩሱፍ ኢብራሂም ጋር ያደረግነው ውይይት ይሄን ይመስል ነበር። በመጪው ሳምንት ፕሮግራማችን እስከምንገናኝ ሰላም ሁኑልን። ከዚያ ቀደም ብሎ ግን በድጋሚ የአንበጣን ለመርዳት የሚደረገውን እርዳታ እንድትከተሉበት በማሳሰብ ከዚህ በመቀጠል የቁጥሮቹን እናሰማችኋለን። አድማጮቻችን ከመለያየታችን በፊት የአንበጣን ለመዋጋት የሚደረገውን ትግል ለመርዳት ኢትዮጵያኖች ለምታደርጉት ርብራቦች የምትጠቀሙበት የኢትዮጵያ ሬዲዮና የኢትዮጵያ ኮሚኒቲ የስዊሽና የባንክ አካውንቶች የሚከተሉት ናቸው። የኢትዮጵያ ሬዲዮ የስዊሽ ቁጥሩ 1237738381 ደግመዋለሁ 1237738381 ሲሆን የፖስት ጂሮ ቁጥሩ ደግሞ 925184438 ነው። የኢትዮጵያ ኮሚኒቲ የስዊሽ ቁጥሩ 123 6937361 እደግመዋለሁ 123 6937361 ሲሆን የባንክ አካውንቱ 83 27 09 693 837 363 3 ነው። ቀደም ብዬ እንደገለጽኩላችሁ በሁለቱም ቁጥሮች ገንዘብ እየገባ ነው። በኢትዮጵያ ድምጽ ሬዲዮ ከጥቂት ሰዓታት በኋላ በቫይበር ላይ የእርዳታ ያደረጉትን የሶት ስም ዝርዝርና እንዲሁም የከፈሉትን በአጠቃላይ እዛ ላይ እንደሚወጣ እየገለጽን የኢትዮጵያ ኮሚኒቲ ደግሞ በዌብሳይት በቫይበር ላይ እንደያወጣ እንደሆነ ተመልክተናል። እንግዲህ አድማጮቻችን እስከ ሳምንት መልካም ሳምንት ይሁንላችሁ ይያልን እንሰናበታችኋለን። ጤና ይስጥልን።